የአንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምን ሰንብታችኋል ይላል። የከበረ ሰላምታችንን እናስቀድማለን። የዛሬ መጋቢት 7/2006 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማርች 16/2014 የኢትዮጵያ አንድነት ሬዲዮን ስርጭት እንደ ተለመደው የተለያዩ ፕሮግራሞችን አካቷል። ለዛሬ ከሬዲዮን የተለመደ ፕሮግራም ቀደም ተከተል ላይ ለውጥ በማድረግ በቅድሚያ አንድ የኢትዮጵያን ፖለቲካ ግዢ ሁኔታ ገላጭ የሆነ ሰፊ ጽሑፍ ይቀርባል። በመቀጠልም የሳምንቱ ዋና ዋና ዜናዎች ከተደመጡ በኋላ የሬዲዮኑ መልእክት ይቀርባል። በመጨረሻም የሰዓት ጥረት ካላጋጠመን አንድ አውዲዮ እናስደምጣለን። አድማጮቻችን የኢትዮጵያ አንድነት ሬዲዮን ሙሉ ፕሮግራም ጋር አብራችሁ እንድትቆዩ እንድታመሹ እየጋበዝን የዛሬውን ፕሮግራም የምንመራው ቴዎድሮስ በቀለ፣ ወርቁ ሞላና ተኮላ ወርቁ ሙናችን እየገለጽን የለቱን ፕሮግራም በተከታዩ ሙዚቃ አንከፍታለን።
Oh, ነጻነቴን ካልሰጣችሁኝ ሞትን መርጣለሁ። ፍሬድሪክ ዳግላስ በ1818 እስከ 1895 ከባሪያ እናትና ከነጭ አባት የተወለደና ራሱም ቢሆን በባልቲሞር ሜሪላንድ የቤት አሽከር ሆኖ የቆየ ሰው ነበር። አንድ ማለዳ ጁላይ 4 ቀን 1852ን ተንተርሶ በሮቸስተር ከተማ ኒውዮርክ ንግግር እንዲያደርግ ጥሪ ይደርሰዋል። ደብዳቤው ሲደርሰው እንደ እብድ ከራሱ ጋር መነጋገር ያዘ። መቼም አንዳንድ ጊዜ እንዲህ ያለ ለማመን የሚከብድ አጋጣሚ ሲመጣብህ ናላህ ይበጠበጣል። ፍሬድሪክ ዳግላስም በርግጥ ይህ ደብዳቤ ለኔ የተጻፈ ነው? የተቀባይ ስምና አድራሻ ስህተት ተፈጽሞ ይሆን ሳይል አልቀረም። ዳግላስ በዚህ አይነት ሁኔታ ጭንቅላቱን ሲበጠብጥ ቆይቶ ትንሽ አረፍ አለ። ሲነቃ ይህ ዕድል እንዳያመልጠው ፈለገ። ይልቁንም የሚናገርበት ርዕስ መጣለት። በመሠረቱ እኔ ባሪያውን በዚህ በዓል እንድገኝ ለዚያውም ተናጋሪ መሆኔን ሳስበው ይህ ሁሉ ግብዝ የግብዝም ግብዝ ነው አለ። ይበልጥ ደግሞ ለተሰብሳቢው ስለ ጁላይ 4 ነጻነት በዓል እንድናገር እኔን ባሪያውን መጋበዛቸው ሌላው ግብዝና ነው አለ። ለማንኛውም ንግግሩን አዘጋጀ። በዚያ ወቅት በሮቸስተር ከተማ ያደረገው ንግግር እስከ ዛሬ ድረስ ከዓለም ታላላቅ ዲስኩሮች አንዱ ለመሆኑ በቅቷል። ጁላይ 4 ቀን ለመሆኑ ለባሪያው ምኑ ነው? ዛሬ ከብረት በከበደ ክንድ ኢትዮጵያን እየገዟት የሚገኙት ጌቶች አዳዲስ መሳፍንት፣ አዳዲስ መኳንንት፣ አዳዲስ ዲታዎች። የንግሥ በዓል ከሳምንታት በኋላ ይከበራል። በዩጎዝላቪያ ጂላስ ዘ ኒው ክላስ ወይም ከሮማውያን ዘመን አንስቶ ኖቪው ሪቼ ቀላል ድግስ አያውቁም። ስለዚህ ግንቦት 20 ቀን በታላቅና ታይቶ በማያውቅ ድምቀት ይከበር ዘንድ ዝግጅቱ እየተሟሟቀ ነው። አገር ያፈራው ትልልቁ የሐረር ሰንጋ፣ ወደል ወደል የሚያክለው የወለጋ ላታምበግ ወዘተ ተመርጦ ይቀርባል። ሻምፓኙ፣ ውድ ውዱ አይረሽ መጠጥ፣ ዊስኪ፣ ድራምቡዬ፣ የፈረንሳይ ኮኛክ፣ ምርጥ ወይነ ጠጆች ያልፍላቸዋል። ምንም ማጋነን የለበትም። ጫካ ውስጥ በነበሩበት ጊዜ እንኳ ለድግስ ስንትና ስንት ሚሊዮን ብር ሲያወጡ እንደነበር ከጉያቸው የወጣው ጠንካራው ኢትዮጵያዊ ገብረ መድኅን አርአያ ገልጦታል። ኑና ግንቦት ሃያን አብረን እናክብር ተብለው የተጠሩ ወይም እንጠራለን ብለው ቀኑን እንደ ወላድ እየቆጠሩ የራቀባቸው ሰዎች የሉም አትሉም? እናንተም እንደኔ ከውጭ የሚጋበዙ በርካታ ሰዎች ይኖራሉ። አዳራሾቹ፣ ሆቴሎቹ በየደረጃው ላይበቁ ነው። እሸሸ ገዳሜው፣ አስረሽምቹ ደግሞ የሚጠበቅ ነው። ስለ ገዢዎቻችን ሀብትና ንብረት ያልተባለ ነገር የለም። ይህ ደግሞ የሞራሉን ቁልቁለት ምንኛ እንደ ተያያዙት ስም እየጠቀሱ መረጃ የሚሰጠንን ውስጥ አወቅ ኢየሩሳሌም አርአያን ማድነቅ እወዳለሁ። በሽምግልናና ከእግዚአብሔር ጋር መታለቅ በሚገባቸው ዕድሜ የኝኝ ብላ ባዛራዎች አንድና ሁለት በቀን የማይበቃቸው የወንድ መለኮኖች አሉባቸው። ከዚህ ተራ ውስጥ ሁለት ሰዎችን ብቻ በረከተ መርገም ስምዖንና ስዬ አብርሃ ነጻ ያወጣቸው ደግሞ ተስፋዬ ገብረአብ ነው። ስለሆነም ዳንኪራውና ስድ የሆነው በዓል የሚጠበቅ ነው። እኛም የኢትዮጵያ ጉስቁሎች የሌላ ሕዝብ በዓል በሥነ ሥርዓት መጠበቅ አለብን። የበዓሉን መንፈስ ማደፍረስ፣ ማደናቀፍና ማቃወስ በአሸባሪነት በመሳሰለው አንቀጽ ያስቀጣል። አሁን ግንቦት 20 ቀን የድግሶች ድግስ፣ አውራ በዓልና የድግሶችና የበዓሎች ሁሉ እናት ናት። ማን ያውቃል? ድሮ ጃንሆይ አጼ ኃይለ ሥላሴ ሐምሌ 16ን የኢትዮጵያ ልደት ቀን እንዳሉት እነዚህ አዳዲሶቹ መሳፍንትም ግንቦት 20ን እውነተኛው የኢትዮጵያ ነጻነት ቀን ቢሉት አይደንቅም። ብቻ ማን ነበር የአንዱ ሕይወት የሌላውን መርዞ ነው ያለው? በአገራችን የድግስ ነገር ሲነሣ ትንሽ የማስታውሳቸው ነገሮች አሉ። በአጼው ጊዜ ጃንሆይ የተወለዱበት ሐምሌ 16 እንዲሁም የነገሱበት ጥቅምት 23 ይከበሩ ነበር። ለኢትዮጵያ ባህልና ፖለቲካ እንግዶች የሆናችሁ ወጣቶች ምናልባት አታውቁት ይሆናል እንጂ በክብርም ቢሆን ቤተ መንግሥት ስትጠሩ ግርግሩ ብዙ ስለሆነ ትንሽ ጨፈቃ ትቀምሳላችሁ። እንጀራው በግር የተቦካ ነው ይባላል። ለማንኛውም የንጉሥ በረከት አይናቅም ትባላላችሁ። ይህንን የበለጠ ለማወቅ ፍቅር እስከ መቃብርን ያንብቡ። ወደ ኋላ ጊዜ የሐምሌ 16ን በዓል አከባበር ለአዲስ አበባ ማዘጋጃ ቤት ተሰጥቶት ነበር። የድግስ ነገር በመንግሥት ሰፈር ብዙ ምልኪ አለበት። ስለ ጃንሆይ መንግስት አወዳደቅ ብዙ ቢባልም ለጊዜው አንዱን አነሳለሁ። አንዳንድ ሚኒስትሮች እጅግ ከመቅበጥም ባሻገር ስለሄዱ ክራሪ ዘው ወደ መሸታ ቤት መሄድ አብዝተው ነበር። የዛሬዎቹ ከነዚያ ጋር ባይወዳደሩም ትንሽ ትንሽ ህዝብንና አኗኗርን ወደ መርሳቱ ደርሰው ነበርና ሌላው ቀርቶ ከመሳፍንቱ አንዱ የነበሩት ጀነራል አቢ አውቀን እንታረም የሚል መጽሐፍ ደርሰው ነበር። ጠንቃቃው ጀነራል አውቀን ካልታረም ሌላው ቀርቶ ሬሳችን እንኳ ይወደቀበት አይታወቅም ብለው ነበር። አሁን አርማጌዶን በዓለም ፍጻሜ ላይ የሚከሰት ሳይሆን ያልታሰበ የእልቂት መውረድም አርማጌዶን ሊባል ይችላል። ያ ወቅት የሞራል ድቀት ሥጋና ደም ገዝቶ የሚታይበት፣ ሕዝብ ሲያልቅ አንዳንድ ሹማምንት መንደላቀቅ ያበዙበት ነበር። ደርግ ጃንሆይን ከሥልጣን ሲያወርድ ሕዝብ በሺ ቤት ሲረግፍ እነሱ በሸሸ ገዳሜ ተጠምደው እያለና የቀለጠ ድግስ በቴሌቪዥን እያቀረበ ነበር። ድግስ ደርግ ራሷን በራሷ ያመጣችው ጣጣም አለ። ወደ ሥልጣን የመጣበትን ቀን ለማክበር ብልጭልጩንም ምናምኑንም ሰልፉንም ሲያበዛ የእንግሊዝ ጋዜጠኞች በ200,000 ዶላር ውስኪ ሽጥልን አሉና የደርግ መሰላል ወደ ታች ብቻ የሚያወርድ ሆነ። ድግስ እየተኮነነ መጣ። ድግስ እየተጠቀሰበት ወረደ። 200,000 ሕዝብ በረሃብ አለቀ ብሎ ተሳለቀ ተባለ። በራሱ ጊዜ 9 ሚሊዮን ሕዝብ ተርቦ ውስኪ ተራጩ ተብሎ ለወያኔ ፕሮፓጋንዳ ተመቸ። እዚህ ላይ ያነሳሁት የግንቦት አከባበር ያንኑ ዕድል ይከተል ይሆናል ይከተላልም ቁልቁለቱን ጀምሯል በሚል ነው። ድግሶቹ በሦስት መንግሥታት የሥልጣን መልቀቂያ ጊዜ ምልክቶች፣ ብልሽትሽቱ የወጣ መንግሥት ማክተሚያ ወቅቶች ሆነው አይተናቸዋል። ሁሉም የእጁን ያገኛል። ብድሩን ወይም ብድራቱን ይከፍ ተከፈለ። በሰፈሩት ቁና መሰፈር አይቀርም የሚባል አነጋገር ያለ ይመስለኛል። የእንግሊዘኛው ፈሊጥ ግን ፖኤቲክ ጀስትስ ይለዋል። ያርግላቸው፣ አሜን ያድርግላቸው። ደርግ የተወነጀለበት 200,000 ዶላር ዛሬ አንድ ባለጊዜ ወያኔ ለልጁ ልደት ከሚደግስበት በታች ነው። በ1997 ዓ ም አባዱላ ገመዳ ለልጃቸው ዘኪያስ አባዱላ 24ኛ ልደት በዓል ላይ የ100,000 ዶላር ኮብራ ዘመናዊ መኪና በስጦታ መልክ አበርክተዋል። በ1994 ዓ ም በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ 14 ሚሊዮን ሕዝብ ለረሃብ ተጋልጦ ነበር። መለስ ዜናዊ ከአስር ዓመት በኋላ በቀን 3 ጊዜ ትበላላችሁ ባሉበት ዓመት መሆኑ ነው። የመለስ ዜናዊ መንግሥት ለተራቡት ወገኖች ደንታ አልነበራቸውም። በድርጅታቸው የተፈጠረው ቀውስ ላይ በማተኮርና ለእርሳቸው የሥልጣን ዕድሜ ማራዘሚያ ሲሉ ተሐድሶ ብለው ለሰየሙት ቱማታ 280 ሚሊዮን ብር ባጀት መድበው ካድሬዎቻቸውንና ተከታዮቻቸውን በድግስና በውስኪ ያምነሸንሹ ነበር። በዛሬው ዓመት ልጃቸው ሰመሃል መለስ የልደት በዓሏን በጊዮን ሆቴል ዳስ ተጥሎ አክብራለች። ለኬክ ብቻ 500,000 ብር ነበር ወጪ የተደረገው። የመለስ ልጅ ልደቷን በምታከብርበት ዕለት በጊዮን ሆቴል ደጃፍ በርካታ በረሃብ የገረጡ ወገኖች የሚላስ የሚቀመሳት ተወድቀው ነበር። ስለ ድግስ ዝርዝር ለመጻፍ ፍላጎቱ የለኝም። ደግሼም አላውቅም። መንግሥት ሲቀናጣ፣ እሸሸ ገዳሜው ልክ ሲያጣ፣ የሞራል ድጡ መጠነ ቢስ ሲሆን፣ ስብዓት ካን ሶዶምና ጎሞራን ወይም የጥፋት ውሃን ዘመን ሊያመለክተን ይችላል። ራስ ተፈሪዎች ባቢሎን ይሉታል። እንዲያውም በቀድሞ መንግሥት በጠቅላይ ሚኒስተር የነበሩት ዶክተር ስዩም ሐረጎት ዘ ቢሮክራቲክ ኤምፓየር ሰርቪንግ ኢምፔሪየር ኃይለ ሥላሴ በሚለው መጽሐፋቸው ያነሱት አንድ ነጥብ ስለ ድግስና ስለ መሳሰሉት ጉዳዮች ነበር። ኮረኮረኝ። ስዩም ሐረጎት እንደ ጻፉት የቀዳማው ኃይለ ሥላሴ ባለሥልጣኖች የታሰሩት ጠጅ ለመጣል ምቹ ቅዝቃዜ በነበረው ስፍራ ነበር። ከላይ የደርግ አባላት ስብሰባ ሲካሄድ፣ ሁካታ ሲፈጠር፣ ጭብጨባ ሲበዛ ወዘተ በእስረኞቹ ላይ ይፈጠር የነበረው የመንፈስ ጭንቀት ይነግሩናል። አሳሪዎቹ የእስረኞቹ ሥቃይ ሊታያቸው ከቻለ በርግጥ ሰው የመባል ሙሉ ባሕሪ አላቸው ለማለት ይቻላል። የደርጉን ዘመን ግፍ ለማውራት የምደፍርበት ወኔ የለኝም። ራሳቸውን እየቀደሱ በሌሎች ግለሰቦች ላይ ከሚደነፉ ጋር ጠበል የምጠጣ አይደለሁም። አንድ ነገር ላይ ከተስማማችሁልኝ፣ ደርግ በውሃ አጥምቆ ቢሆን ወያኔ ይኸው በእሳት እያጠመቀ ይገኛል። የጥምቀቱ ተቀባይ ደግሞ መላው ወገኔ ነው። የአሜሪካ መንግሥት ባለፉት ቀናት የኢትዮጵያን ድንኳን ገለጥለጥ አድርጎ የአገሪቷን የሰብአዊ መብት አጠባበቅ፣ የፖለቲካ እስረኞች አያያዝ፣ بگتر یالون به رسوبوچنی مکفافل منگستاوی چانه ناونجل عصاوکونالم به ملایی تو پیام میگنیو سمانشی پولیچکاسرنیو چالو کنن زی مکا کل سد ساکمتو آمروز کم سات مدرسهچون با مسکرنت اگربولنال زرزرو بزنو تالاک اندم یه تتگاه تلک منگس با پولیچکا قانقا بیگ برادر ی بالالنا منال باتم یه سرنیاون کتر کنن سوتیونالنجی بیتو پیاینوره ویانی ناتول دویانی یالهونه لمهونو یال تاسره الازیم اسراتی ماسچن کومانو بلو یمی تیوکو یتی یللی ناچو یال تاسرو یمی مسلاچو سووش دگمو یه ترس چگری یالو همم سای سماو ومچر رشالای امست ناس دسترسو چوسی رگ فولت لک اکمو ودهاکیم بیت اندمی روت سو ناچو اندیهم لجو چاچو ویمی اگرو تاتوچ بنکیسی یتاردو هزنو که بیتاچو یمی گبا یه بیت سب آورا به باله بیتو فی تاسرو میست ستن نور نبرتو سید دفع گوتو سید دفع لکسون ناوایتاو که جراچو مایدرس گوره بیتو گناچن هل یه دنگای لبیگ بالت اندان دی موق اچو سووچ گویتو اون بچه سای هون دبال که نام بربرم چمر که چو دیتو پیهیدو سی ملسو تمسا سای تزتای زولت یه زو یه متولا چوال عدیسا باوست یه میست راو یه دگت ملکت یه میگلت عیدلم یالک آدستان نایه تسمع گز او مزگبه کالات بکی کالاتی لاتچون اندیاوم منگلیزو نگرین تلواله انتم عشوافی اسوم عشوافی تبالال لاتچو گواد منگستو های لماریامن بتک سندمات که یمون تسفادر گرلو بیتو پیاریدو بسر راهو باچو آمتات هندکن سل راژیو اسرار سنگلس لاتچو مر رتکن بلو زفنو ناچ فروال بزاموی لمون وگنو چاچن بتالاتو چاچن سایفیه تمتو عبیتو های سراویتا چن بگرام، بکنیم، بسمینم، بمسراکم، بمحال اگر دگمو بمستن یارد فوچو. گواردو چا چن هلو یترشنو یالکن عیدلم وی. ایتو پیا راسو اند اند لکسو بیت متایتی لبات موی. اندیتنو بزی هلو لکسو نیا لای اشش گدامی زفن لما سمات فکاری متفلگوت. فکاری میتا یک بات عیدلم. انده یه سمیتا چونو. دس کالا چو زفنو. عزفنو، الازیام دانی نتوی نانتنو، بلو نبر. اندو سید دستستیلو ازنال، علم گرامایلی. هیوت کزی مزره تایم ملکاکتی جمبرال. گن کالک اچی نگه گروست ماننم لین نکای میگه باول اگراچو بابر کتوت کنن نه گای اگل گلوت مکنیات اندون جلنیاتو کتر ودهونی علم میتور وروتن سمانیشی تو پیان باینه لین اچو گومیول لین. امریکا یمت نگرن یم ناو قون ایمس لینیم. راسوان بمسکرنت اقربالج كتتقم نبت ويم پروفيسر اسرات ولديس اند سمون يلو اندنبرو بدرگ گزي امريكا بكمر سار وست يودقچ مرفي يتايات نبر اهون گن بلفنج وست يقومو زهون اندا يتاياچو اند اينت گردوش تفطروباچوال ايدلم گودايو ايتوبيان گوداي نونا تبابلنال ایتوپیان وانه وانه تغلوچ تورنتوچ بکترنیانا کالونم با امریکا ما که اینت یمن واگاچو ایدرلو یلکونم زاری امریکای نگرچن هلاچن مصرنی اینتن دیسمانی مثلنات گوبزو چاچن بوهنی یماکا کنو سلسکندر سلبکل سلاندوالم سلریوت سمتن نبر کن سولیلا سمانیشی مانیو کال متو سمانیشی سووچ بوهنی عالم یماکا کالو لیلو چال تاسروگن بمت تکاکات ملک لیگابو ورفعی تبکو ناچو. عفتوی مت عبنس که هنم یال تملسو کباتی یکی لمهونو نیاز الموت نموی. مچه مودفی تندم نتساس سوو کموتوت اند میلیون هلت متو همساشی وست ایدل نموی. یه منور یال منور مارگاگ چامن البات سرتفیکیت ویم لیچنسا اگین تنال راس بیتو دد مکون نندال کچو الموت کن بیه الواشم نبری علوت. موکشیت اگه گفرمدن کویر سادگمو لول هاملت یمیان بلبلون زلال ماویسنین اندیه بلو بکفیل و داماری نامل سوتال منور على منور زیلاینو میسترو یه دل فتن علنگاسی و ناچف وصفنترو یه دل یال در رسون نا یه فتن اوم علنگال گر رفو علوی یلنال اوسکار وایلد یمسلنیال بسوشالیزم سر یه سو نفس درستو منور اجیگ برک که هنو بحریات واننی نیاونو بزو سوچ اندیهو علو گن اینورون یالو تا to live is the rarest thing in the world. Like most people exit, that is all. Yilanal Bankro. Yenuet gil adbar, awkwinyim. Professor Hagos Gabre Yesus, natun lamatayek gwadmengistu helikopter azzazul latinna wadadwa hedo nabbar. Simmalles, a requiem of history bammiliak arrabo metatif arresaw. Bazziaw safiit ufust, ndafart ayyuhullet, nati bergit behot hallech. Yenurishkin, aydallam. She was alive, but not living. Yilal. Pasazitain samaneochu kanibbekwacho mishaft mekakkel, Henry Kemba, be David Martin yetegelletu asdengaj aggatamiyoch, ba amroye ust yetekkelut kufut zitalle. Be Idi Amin Uganda gize tefetsemano. Indiyawum, State of Blood yemilo tsahafi, Uganda yetinat beka minister yenebero Henry Kemba no. ወደ ወጉ እንመለስና ኢዲያሚን በየቀኑ ስፍር ቁጥር የሌለው ኡጋንዳዊ የሚገድልበትና የጭፍጨፋው ወፍጮ ንበል ረፍት የሚሰራበት ስፍራ ነበር። በዚህ ስራ ላይ የተሰማሩት ባለሙያ ነፍሰ ገዳዮች ትንሽ ፋታ ካገኙ ወደ ሰፈር መሸታ ቤት ይሄዱና ካቲካላና ቦቀር ከሚመስለው ነፍስን ጭምር ከሚያስረሳው መጠጥ ይጨልጣሉ። ግድያው እንደ ጫት አራራ ስለሆነባቸው በማይገድሉበት ሰዓት ሁሉ ሲያፋሽጋቸው ይውላል። አንድ ቀን ያለወትሮ ግድያው በሚሽት ሰዓት ሊጠናቀቅ ስላልቻለ ዋናው ገዳይ ስረኞቹን ይሰበስብና ዛሬ ስለመሸ ሄዳችሁ ከቤተሰቦቻችሁ ጋር እደሩና ነገ በጠዋት መጣችሁ መቃብራችሁን ቆፍራችሁ ትገደላላችሁ። አሁን ሂዱ መልካም እድል ይላቸዋል። በማግስቱ ስረኞቹ ተሽቀዳድሞ በመሰለፍ መቃብራችሁን ቆፍረው በተሰጣችሁ ትልልቅ መዶሻ አንዱ ሌላውን ገደለ ይባላል። ተረት ወይም የፈጠራ ድርሳን አይደለም። ዴቪድ ማርቲን በኦብዘርቨር ጋዜጣ ላይ በተከታታይ ያቀርብ የነበረውን ሐተታና ከላይ በርሱ ያመለከቱትን የሄንሪ ኪየምባ መጽሐፍ ያንብቡ። ግጆቻችን አንዱ ጠባብ ሌላውን ነፍጠኛ በማለት የሰየሙት ወገን ቁጥር ይታወቃል። ከምዕራብ ወደ ደቡብ ከደቡብ ወደ ምዕራብ ያንከራተቱ በየኪሎ ሜትሩ የረገፈው ወገኖቻችን ቁጥር ይታወቃል። በአሃዝ የማይገለጠው መከራውና ሰቆቃው በምን ይተመን? እዚህ ደረጃ አልደረስንም የሚያሰኝ ምን ምልክት አለ? አሁንም ለእርድ የተዘጋጀነን ሁላችንም ባንሆን አብዛኞቻችን ንጹሃን ዜጎችን ግደሉ ብንባል አይናችንን የማንጨፍን አለ። አሁንም ቢሆን እኛን በእኛ እየጨረሱንም እያጫረሱንም ነው አይደለምን? የኢዲያሚን ሪፖርት ይዘገነናል። ያንን የምታውቁትን ለፍቶ ያስተማረን የኢትዮጵያ ገበሬ ሲባልለት ቆየውን ናስቲለው አልፎ አልፎ ታስታውሱታላችሁ? ትዝ ሲላችሁ አይናችሁን ባይቋጥር ይሆን? ናስቲለው በሰሜን ኢትዮጵያ ገበሬ ማለት ነው። አሜሪካ ስለ ኢትዮጵያ ገበሬ በመንግስት መሰቃየት ያርዳ አቦ እንደ ብዕርና ወረቀት ያስጠላይ ነገር የለም። ካሳ ተሰማ ትዝ አለኝ። ድንቀኛው ጻፊ ጓደኛ ኢብራሃኑ ዘሪሁን ካሳ ተሰማን አንድ ቀን አነጋግሮት ነበር። ለምንን መጽሔት ነበር። ብርሃኑ ወርቅ የሆነውን የካሳን ፕሮፋይል ሲያቀርበው ቧንቧ ሰራተኛው ካሳ በማለት ነበር። ካሳ ክራር መደርደር የለመደው በስሜት ነው። ከተቃጠለ አንጀቱ የሚያወጣውን ትንፋሽ በዘፈን ለማብረድ ነው። ካሳ ይዘፍናል። ስሜቱ ወደ ጽርሃ አራያል ይከንፋል። እሱም ራሱ እንደ ማኮብኮብ ሲለው ክራሩን ሰባብሮ ሲጃራ መግዣ ፍለጋ ይሄዳል። ይህ ሁኔታ ዛሬ ገባኝ ጀምሯል። ከክራሩ ባሻገር የሚሰማው ድምፅ ያለ ይመስለኛል። ከመላእክት ጋር ሲነጋገር ቆይቶስ ቢሆን ከአድማስ ባሻገር ከታላላቆቹ ተራሮች ላይ ሆኖ ስለዚህች አገር ድል ስለሚደርስባት አደጋ፣ ስለ ትንንሽ ልጆቿ መቀጨት እንደ ዛሬ ስላለው የመከራ ሌሊት ያጫወቱት እንደሆን ማን ያውቃል? እንዲያ ሆኖ ካሳ ወደ ቧንቧ ሥራው ይመለሳል። እሱም ዘመንን ቆጥሮ ወደ መሬቲቱ ተመለሰ፣ ወደ ማህፀኗ። እኛንም ደካሞች ልጆቿንም እነሱንም ባለጊዜና ቅምጥል አዳዲስ መኳንንትና መሳፍንት የኢትዮጵያ መሬት እኩል ትበላናለች ወይ? ስለ ጀነራል ደጎል ያነበብኩት አንድ ታሪክ አለ። ጀነራል ደጎል ሽባ ሆና የተወለደች ልጅ ነበረቻቸው። ወላጆቿ ግን እያዘኑ ልጅቱ በመንፈስ እንድትጠነክር የማያደርጉት አልነበረም። የሚችሉትን ጥረት ሁሉ ካሟጠጡ በኋላ ልጅቷ ትሞታለች። እናት መሆን አይቀርምና ማዳም ደጎል ምር ብለው ያለቅሳሉ፣ ያዝናሉ። እሳቸውና ማጽናናትም ከባድ ሆነ። በዚህ ጊዜ ጀነራል ደጎል ባለቤታቸውን ስካውን ድረስ ምኞታችንና ጸሎታችን ሁሉ እግዚአብሔር ከሰው እኩል እንዲያደርጋት ነበር። ይሁንና በሕይወት ባይሆን በሞት ከሁሉ ጋር እኩል ሆናለችና ልቅሶችን ተይ በማለት ባለቤታቸውን አጽናኗቸው። ኢትዮጵያን ሸባ ሆነን አልተፈጠርንም ወይም አዳዲስ ዲታዎች ኖቨሪሽ ባፋቸው ላይ ወርቅ ፍልቃቅ እየነከሱ ከማህፀን እንዲህ ነው ተብለው የሚገዛው እንዲህ ነው ተብለው ጊንጢ የሚመስል አለንጋ የሰጣቸው አንዳች ኃይል የለም። ለምን ገዥና ተገዥ ግራፊና ተገራፊ ሆነን ቀረን? አንመራመር፣ አስፈላጊ ወዳልሆነ እሽኮለሌም አንግባ። ይልቁም ከሞት በፊት ስላለው እኩልነት እናንሳ። በሞት ሕይወትን ስለ ማምጣት፣ በደምና ባጥንት ነጻነትና እኩልነትን ስለ መቀዳጀት ውይ ለአፍ አይገድም። ትግሉን መሥዋዕትነቱን በወረቀት ላይ ጨረሰ ነው አይደል? በሃያኛው ክፍለ ዘመን መነሻ የተጫነው የእኩልነት ትግል እነ WEB ዱቢየስ የጀመሩት የጥቁር አሜሪካውያን ተጋድሎ ስትራቴጂ የሚነደፍበትና ፕሮግራሙ በሥራ ላይ የሚውልበት ስልት የሚወጣበት ነበር። ታላቁ ድቧ ተፈጥሮ ለሰው ልጆች እኩል የሰጠችውን መብት ከሰው ልጆች መለመንን የመሰለ ውርደት እንደሌለ ይገልጣል። የመብትን የነጻነት ልመናን የመሰለ ወራዳ አቋም የለም። WEB ዱቦይስ ዘ ሶልስ ኦፍ ብላክ ፎልክ በሚል ድሮ ባሳተመው መጽሐፉ ተነስ የምታጣው ሰንሰለትህን ነው ወደሚለው የተራማጆች ፍልስፍና ያመራል። እውነት ዘወትር በመሰቃያው ስፍራ፣ ውሸትን የማይገባው ሁሉ ዘወትር በዙፋኑ ባልጋው ላይ የመገኘቱ ነገር ያ የመሰቃያው ጣውላ የወደፊቱን ሁሉ እየነቀነቀ መገኘቱ እነሆ። በጭላንጭሉ መሃል ደግሞ እግዚአብሔር ከፍ ብሎ ቆሞ የራሱን ወገኖች የማበረታታቱ ጉዳይ ዘላለማዊ ነው። ልመለስ ወደ አሜሪካ ዓመታዊ የሰብአዊ መብት መግለጫ። ከላይ ያነሷቸው የዱቧ አሜሪካኖች ዱባይ ሲሉ ይላሉ ፈረንሳዮችን ለማብሸቅ፣ ወይም የፍሬድሪክ ዳግላስ ታሪኮች ለእነሱ ብዙ ይጥማቸው እንደሆነ አላቅም፣ በተለይ ለሪፐብሊካኖቹ። እንደዚያም ሆኖ ይህ በእነሱ ድጋፍና እርዳታ ሞልቃቃ ሆኖ የተወለደውና የሚጨፍርብን ሥርዓተ መንግሥት ጸረ ሕዝብ፣ ጸረ አገር፣ ጸረ እንጨት፣ ጸረ ሳር፣ ጸረ ሕዝብ ለመሆኑ እደግመዋለሁ። የእነሱ እማኝነት አለን። ጊዜው የመለያው ደረሰ ነውና ነው ደረሰና ነው ምስጢሩን ሁሉ ያፈነዱት። ሊሆንም ላይሆንም ይችላል። እዚያ ላይ ያለውን ነጥብ የምንመለስበት ይመስለኛል። ለአሁኑ ግን አሜሪካ በአንድ በኩል ልትረዳን የምትችላቸውን ጉዳዮች ባነሳ ከአንባቢያን ድጋፍ ካገኘው፣ አንደኛ፣ እስካሁን ድረስ አሜሪካ እንዲህ ያለ በሰብአዊ መብት አከባበር ረገድ የተበላሸ አቋም፣ በፖለቲካና በአገር አንድነት ጥበቃው ረገድ አሳፋሪ ሪኮርድ፣ በሕዝብ ሰላም ጥበቃና የፍትሕ መስተንግዶ መላሸቅ ረገድ ያልሆነላቸውን መንግሥታት ወይ ኢቭል ኤምፓየር ወይም ሬዲዮ ስቴት አለዚያም አሸባሪ ቴሮሪስት ሲሉ ባጅተዋል። ወያኔ ምንድን ነው? በእኛ ምደባ ቴሮሪስት ሪጅም ሊባል ይገባዋልና ስያሜው በዚህ እንዲሆን እንጠይቃለን። ሁለተኛ፣ ይህ ሁሉ ከተወሳና የወያኔዎች መንግሥትም ከሕዝብ የብድርና የርጥባን ገንዘብ 20 ቢሊዮን ዶላር ጠልፎ ወደ ግል ሂሳብ ያዋለ እንደመሆኑ የዋና ዋና ሌቦቹን የስም ዝርዝር እናቅርብና ወደ የምዕራቡ መዲና ሲገቡ እንዲያዙና እንድንፋረዳቸው፣ ገንዘባቸው እንዳይንቀሳቀስ እንዲደረግ፣ ከምዕራባውያን የሚሰጣቸው ማናቸውም እርዳታ ያለ ቅድመ ሁኔታ እንዲቋረጥ፣ ኢኮኖሚው ራሱ የተጠለፈና ወደ ግል ኩባንያነት የተዛወረ ስለሆነ የትኛውም አገር ከወያኔዎች ጋር የንግድ ልውውጥ እንዳያደርግ ዘመቻችን እንዲቀበለን ትብብር እንጠይቃለን። ከ9/11 ጋር በተያያዘ አሜሪካ እንዳይደርሱ እግድ የነበረባቸው አንዳንድ ዘራፊና አቀባባይ ሌቦች እንደገና ወደ አሜሪካ ብቅ እያሉ የለመዱትን የሞራል ድቀት ትርኢታቸውን እያሳዩ ናቸው። ከእነዚህ መካከል አንዱን አረብ ግለሰብ የኢትዮጵያ ትውልድ ሁሉ የሚፋረደው ስለሆነ ተይዞ እንዲመረመር እንጠይቃለን። ወርቃችን፣ ሌሎች የማዕድን ሀብቶቻችን ወዘተ በዚሁ ሰው እንደ ትንሽ ዕቃ በየቀኑ እየተጫነ እንደሚወሰድ እናውቃለን፣ እናስረዳለንም። በ1980ዎቹ ሪፐብሊክ ኦፍ ፊር በሚል ርዕስ ስለ ሳዳም ሁሴን ጨለማ አገዛዝ የሚያወሳው መጽሐፍ በእጅጉ ያሸማቅቃል። ጸሐፊው ኬናን ሜኪያ ይባላል። የኢትዮጵያ የዛሬ ሁኔታ ደግሞ ሌላ ባሕሪ ያለበት ይመስለኛል። ስለ ዋናዎቹ አምባገነኖች ሲነሣ አብዛኛዎቹ ነጠላ ናቸው። በቺሊ ፒኖቼ፣ በሩማንያ ቻውቼስኮ፣ በኢራቅ ሳዳም ሁሴን፣ በሊቢያ ጋዳፊ ናቸው። ለወርቅ ጥጃቸው የማይንበረከክ ለምስላቸው የማይሰግድ ከሁለት ስፍራ ይከፈላል። ያማቸው ስማቸውን ያጎደፈ የሚሰቃይበት አዳዲስ መሳሪያ አስፈልፍለዋል። ዝርዝር የሚያስቃየውን ስልትና ድርጅት ከማዕከላዊ ምርመራ ሠራተኝነት አምልጠው የወጡ ሰዎችን ማነጋገር ይቻላል። ባይሆን አንድ ጥያቄ በአእምሯችሁ የሚመላለስ ወገኖቼ አትታጡ። መለስ ከሞተ በኋላ ይህ አገር በአምባገነን የሚመራ ነው ለማለት ይቻላል ወይ? በእኔ በኩል ከሰዎች ጋር ስወያይ አምባገነኑ የማይታወቅ አምባገነን መንግሥት ዲክታተርሺፕ ዊዛውት ዲክታተር፣ ግን አገዛዙ መንጋ ጨካኞች፣ ነፍሰ ገዳዮችና በዝባዦች ቢኖሩትስ? የፈረንሳዩ ታላቅ ምሁር ዣን ፍራንሷ ሬቨል ዊዛውት ማርክስ ኦር ጄስስ በሚለው መጽሐፍ እንዲህ ያሉትን አምባገነኖች ባሕሪ ኮሌክቲቭ ሜዲዮክሬቲ አንድ ኮሌክቲቭ ቢስቲያሊቲ ይለዋል። ነገሩ እንዲህ ነው። መለስ ሲሞት የእሱ አጉል ማወታ ወይም ኦርፋንስ ማፈላለግ ያዙ። ሰብሳቢ አጣን ብለው ወደ ትካዜው ዓለም ተሰደዱና መጠራራቱን አንዱ መፍትሄ አደረጉት። ምንጣፉን ቶሎ ብለው የረገጡት እነንቶኔ ደግሞ 4 ኪሎን የተጫጫነውና አሁንም የሚገዛውን መንፈስ በፍጥነት በማናቸውም አስማት ለማስዋጥ አልቻሉትም። ትንፋሽ ፋታ ሳያስፈልጋቸው አልቀረም። ጥቂት ጊዜ ከገዙ በኋላ የፕሮፓጋንዳውን መሣሪያ ትንሽ ትንሽ ይደፍረዋል። መለስ እኮ ሰው ነው ማለት ይጀምራል። ሰው መሆኑን ዛሬ ነው ያውቁት አትበሏቸው። እኛ መለስን ከመቃብር አውጥተን አንፋረደው። እነሱ ራሳቸው ከሳሽም ፈራጅም ይሆናሉ። ጠብቁ ብቻ። በደርግ ጊዜ ስለ አባካኝነትና አሻጥር ትልቅ ጉባኤ ተዘርግቶ ነበር። በንቁዝ ወይም ኮራፕት ባለሥልጣኖችና በመሳሰሉት ላይ ጥብቅና ወሳኝ የሆነ እርምጃ ስለሚወሰድበት ሁኔታ ውይይት ሲካሄድ በየቦታው ኮሚቴዎች እንዲቋቋሙ ሐሳብ ይቀርባል። በዚያ መድረክ ላይ የአገር አስተዳደር ሚኒስትር የነበሩት ጄኔራል ታዬ ጥላሁን የተናገሩት ትዝ ይለኛል። በአጤ ምኒልክ ዘመን እቴጌ ጣይቱ ለአገሬ ለየጁ ያለው አንድ አፈ ንጉሥ ብቻ ስለሆነ ሌላ እንዲጨመርለት ጠይቃለሁ ሲሉ እቴጌይቱን በአደባባይ ተቃውመው የማያውቁት ንጉሠ ነገሥት እንኳን ሌላ ተጨምሮበት አንዱም ቢሆን አልተቻለም አሉ ይባላል። በዛሬቱ ኢትዮጵያ ከመለስ ሞት በኋላ አንድ ታዋቂና በአደባባይ ስሙና ሹመቱ የተገለጠ አምባገነን ባይኖርም ሟቹ በመጠኑ ራቅ ያደረጋቸው ሰዎች አልጋው ላይ የተረባረቡ ይመስለኛል። አቦይ ስብሐት፣ ጌታቸው አሰፋ፣ አባይ ወልዱ፣ ደብረ ጽዮን ገብረ ሚካኤል ወዘተ ወዘተ በአንድ አገር የስለላ መረብ እንዳለ ወደ ፍጹማዊ ኃይል ሲለወጥ ደግሞ የዜጎች ሁሉ መካከለኛ ደረጃ ያሉት ወያኔዎች ሳይቀሩ መብት ወደ ኢምንትነት ይለወጣል። የሥነ መንግሥት ምሁራን በመንግሥት ውስጥ መንግሥት ስቴት ዊዘን ስቴት የሆነው እንዲህ ያለውን ሥርዓት መሪ የሚባለውን ግለሰብ ጭምር ሽባ አድርጎ የሚቀፈድድ ያደርጉታል። በአሁኑ ሁኔታ ቀስ በቀስ የመለስ የቅርብ ሕዝብ አጫራሾች አጓለ ማውታ ወይንም ኦርፋንስ ቢመስሉም ሌሎች በርካታ አምባገነኖች ጡንቻቸውን እያፈረጠሙ ናቸው። ወትሮ አንድ አምባገነን ያልቻለው የኢትዮጵያ ሕዝብ የብዙ አምባገነኖች ተሸካሚ ሆኗል። ሁሉም ነፍሰ ገዳዮች። ነፍሰ ገዳይ የማይፈራስ ማን ነው? ለጊዜው በመንጋ ተንኮለኞች፣ ነፍሰ ገዳዮችና የዝርፊያ ሠራዊት እየተገዛን እንገኛለን። ስለ እነሱ ድግስ፣ ስለ እነሱ ጥቅም፣ እነሱ የትኛዋን ጋለሞታ እንደሚጎበኙ፣ የትኛዋን መለኮን ዛሬ እንደወሰዱ እንወያያለን። በጥቃቅን ጉዳዮች አእምሮአችን አስጨንቀናል፣ ወጣጥረነዋል። ይልቁን በሌላው ዓለም እየተቀጠቀጠ ማረፊያ ያጣው መንግሥታዊ አሸባሪነት የሙጥኝ ብሎ የሚገኘው በኢትዮጵያ መሆኑን እንተባበር። ይህን የሽብር መንግሥት ሌላው ቀርቶ በብረት መሞከርን ካህናቱንና መነኩሳቱን መደገፍ አለባቸው። ከቶውንም ብፁዕ አቡነ ጴጥሮስ በፋሽስት ጥይት ሊደበደቡ ጥቂት ሰኮንዶች ሲቀራቸው ልጆች የኢትዮጵያውያን ለፋሽስቶች እንዳትገዙ አውግዣለሁ ማለታቸው ይጠቀሳል። አዳዲስ ካህናትና የዚህ ትውልድ ቀሳውስት ነገሩን ቸል እንኳ ቢሉ የአቡነ ጴጥሮስ ግዘትና ውግዘት አለብን። ቋሚ ነው፣ እስከ ማዕዜኑ። ትግልና ታጋይ የሚጠይቁት አንድ ነገር ብቻ ነው። በደረትህ ውስጥ ጤነኛ ልብ፣ በጭንቅላትህ ውስጥ ጤናማ አእምሮ ካለህ ማናቸውም ችግር አይፈታህም፣ ጥይት አይመታህም፣ ድንፋታ ትርጉም አይሰጥህም፣ ቅጥፈትና ማስፈራራት ትጥቅህን አያስፈታህም። ልጆቼ ልላቸው የሚችለው እነ እስክንድር በቀለ አንዱ ዓለም ሪዮቲን ወኔ በሰፊው የተቀዳጁ ናቸውና እንኮራባቸዋለን። እነሱ ወህኒ ዓለም ሲገቡ የከዳናቸውና የቆሙለትን ዓላማ ጭምር የረሳንባቸው ከመሰላቸው ደግሞ አደራ በላ በላነት ሊሰማን ይገባል። ይህን ጽሑፍ የጀመርሁት በወያኔ ልደት በዓል ምክንያት ትንሽ የምለውን ለማቃመስ ነበር። ምናልባትም እንደ ፍሬድሪክ ዳግላስ ለነዚህ ሰዎች ግንቦታያ ትሉናላችሁ፣ ግንቦታያ ለመላው የኢትዮጵያ ሕዝብ የስቃይ ሁሉ እናት የሆነችው ስቃይ የመጣችበት ቀን፣ ግንቦታያ የባርነትና ወደር የሌለው ውርደት መታሰቢያ ቀናችን ናት፣ ግንቦታያ ለስራታችን መታሰቢያችን ናት ልንላቸው እንችላለን። ይህ የደፋሮች ጋዜጠኞች፣ የጀግኖቹ የፖለቲካ መሪዎችና ገበሬዎች የተባበረ ድምፅ ነው። በሬሳችን ላይ የሚጨፍሩበት፣ በመቃብራችን ላይ የሚያሽካኩበት፣ ቤትና ንብረት አሳጥተው ለስደት ያበቁንና በዚህ ደስታ የሚሰክሩበት በዓላቸው የእኛ የልቅሶ ዕለት፣ የእኛ የመከራ ቀን መታሰቢያ ነው። በመጨረሻም እንደገና ለአሜሪካ በማቀርበው ጥያቄ ላይ ይህችን ነጥብ እደግማለሁ። ይህ መንግሥት ኢቭል የምትሉት አይነት ነው ወይስ አሸባሪ? የወያኔ ኦሮሞዎች በኢትዮጵያውያን ኦሮሞዎች ላይ የሚፈጽሙትን እልቂት፣ የወያኔ አማራዎች እነበረከት አማራዎች ከተባሉ በኢትዮጵያውያን አማራዎች ላይ የሚያካሄዱትን መጠነ ሰፊ ድምሰሳ፣ የወያኔ ሙስሊሞች በኢትዮጵያውያን ሙስሊሞች ላይ እያደረሱት የሚገኙትን ወከባና ወደር የሌለው ጥቃት፣ ሟቹ የመለስ የሃይማኖት የይስሙላ ፓትርያርክ እንደ ሩሲያው ሩስ ፑቲን የሚቆጠረው አባ ጳውሎስ በኢትዮጵያ አብያተ ክርስቲያናት ላይ ያካሄደውን ስቃይ አሜሪካ ከእኛ በላይ እንደማያውቀው፣ ለዲሞክራሲ ለሰብአዊ መብትና ነጻነት ስትል እርምጃ ለመውሰድ አቅዳለች? አጤ ኃይለ ሥላሴ በቀድሞ የመንግሥታት ማኅበር ጉባኤ ላይ ያደረጉትን ንግግር ለመጥቀስ እገደዳለሁ። ታሪክና ትውልድ ፍርዳችሁን ይጠባበቃሉ። እነሆ ዛሬ በኢትዮጵያ የሰው ዘር ጠላት የሆነ ሥርዓት አለ። የሂትለርን ጸረ ሕዝብነት ለመረዳት የፖላንድ መወረር፣ የሐምሳ ሚሊዮን ሕዝብ ማለቅ፣ የስድስት ሚሊዮን አይሁዳ መጨፍጨፍ መጠበቅ ይገባል? ታሪክ አላስተማራችሁምን? በአሜሪካ ላይ ስንት ክህደትና ቸልታ እንቁጠር? በፋሽስት ወረራ ዘመን ሩዝቬልትንና ሴክሬተሪ ሃል ያሳዩትን ክህደትና ቸልታ አይረሳንም። አሜሪካ የበለጠ ትናገር። እግዚአብሔር ሁላችንም ይጠብቃችሁ።
አርማጮቻችን ከዛ መከተል የሳምንቱ ዋና ዋና ዜናዎችን አስደምጣለን። በቅድሚያ ማርስተ ዜናዎቹ በሴቶች ሩጫ ላይ ተቃውሞ ያሰሙ ለስር ተዳረጉ የዋስመታቸውንም የውያኔ ፍርድ የመከልከሉ ተገለጸ። ባረ ከተማ በመደብሮች ላይ በተከታታይ ቃጠሎ ደረሰ። ቃጠሎን ማስመልክቶ የውያኔ ስራ ነው የሚለው በሰፊ እየተነገረ ነው። የትግራይ ውያኔ አገዛዝ ከአፋር ክልል የሚገኘውን ወደ ትግራይ ክልል ያካለለ ነው ተባለ። ወያኔ በአዲስ አበባ ክልል ያሉ መንደሮችን ለመንገስ ራ በሚል ያፈራረሰ ነው። በጎንደር አድማ መታቻል የተዋሉ ታክሲ ሹፌሮች በስር ቤት እየተገላቱ ነው። በደቡብ ሱዳን የጸጥታ አስከባሪዎችን የመመደቡ ውሳኔ ችግር ገጥሞታል ተባለ። ዜናዎች በዝርዝር። በሴቶች ሩጫ ላይ ተቃውሞ አሰምታቻል የተባሉ ለእስር ተዳረጉ። ፍርድ ቤትም ቀጠሮ እየተጉላለው እንደሆነ ተገለጸ። ባለፈው ሳምንት አላቁ ሩጫን ባዘጋጀ ሴቶች ውድድር ላይ በመሳተፍ ተቃውሞ ማሰማታቸው ለስር ተዳረጉ ሰሞኑን ፍርድ ቤት ቀርበው የነበረ ሲሆን የውያኔ ዳኛ ምርመራ አልተጠናቀቀም በማለት በተጨማሪ ለአንድ ሳምንት በጥበቃ ላይ እንዲቆዩ ውሳኔ አስተላልፏል። ሰላማዊ ተቃውሞን በአደባባይ በማሰማት ብዙ ፊት የተከናወነውን የመብት ጥያቄ በቀነ ቀጠሮ ማንገላታት ተገቢ ያለመሆኑን ተከሳሾቹ ጠበቃ ገልጸው ታሳሪዎቹ ከእስር ተፈተው ጉዳያቸው በውጭ ሆነው እንዲከታተሉ ጠይቀዋል። ወያኔ ዘጎች በሰላማዊ ሁኔታ ተቃውሞ የማሰማ መብት መመከልከል አፍኖ ለመግዛት የሚያደርገው እርምጃ ሁሉ በሰፊው መጋለጥ ስለደረሰበት በሴቶች ላይ የበቀል እርምጃ እንደሚወስድ ከወዲሁ ተገምቷል። የወያኔ ህገወጥ አገዛዝ ዓለም አቀፍ ውግዘት ያስከተለበት ሲሆን የሰሞኑም ለሴቶች የተቃውሞ ድምፅ ምክንያት በሚወስዳቸው በቀል እርምጃዎች አስመልክቶ በዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች በኩል ውቀሳ ተሰንዝሮበታል። ባለፈው ባህር ከተማ በገጅል ሸዋብር የገበያ ማዕከል አምስተኛ ጊዜ በደረሰው ቃጠሎ ከ700 በላይ የንግድ መደብሮች መውደማቸውን ከሀገር የደረሰን ዜና ገለጸ። ለአሜሪካ ድምጽ ሬዲዮ በስልክ ስለቃጠሎ የገለጹ አንዳንድ የንግድ ባለቤቶች በጉዙ 100 ሚሊዮን ብር የሚገመት ኪሳራ እንደደረሰ ተናግረዋል። የሳቱን መንስ ያስመልክቶ የተለያዩ መረጃዎች ከህዝቡ በኩል እየተደመጠ ነው። የውያኔ ባለስልጣናት ቃጠሎ ካንድ ከተዘጋ የንግድ ሱቅ ተነስተዋል ሲል ህዝቡ ግን ይህን ድርጊት ሆነ ተብሎ አባገዛዙ እንደተከናወነ በመሬት ገልጸዋል። ወያኔ ለሽያጭ የሚፈልጋቸው መሬቶች በእጁ ለማስገባት የሚጠቀምበት መንገድ ነውና ለቃጠሎ ተጠያቂ ራስ ወያኔ ነው ብለዋል። ለዚያ አባባል መረጃ ሆኖ እሳቱ ልክ እንደተነሳ ተመልካቾች ለፖሊስ ቢያስታውቁም ቃጠሎውን ከማጥፋት ይልቅ ተኩስ ያሰሙ ህዝቡን ለካካባቢው ማባረራቸውና መንደሮቹ ለ8 ሰዓታት ከነደዱ በኋላ አንድ አነስተኛ የእሳት አደጋ መከላከያ ሲደርስ ሰፈሩን ጋይቶ ካለቀ በኋላ በመሆኑ ወዲያውኑ ወያኔ በቡልዶዘር አቅርቦ መቆፈር መጀመሩን የወያኔ ወንጀል ግልጽ አድርጎታል ብለዋል። በቃጠሎ ጋር ተያይዞ በተነሳ ግጭት ከ200 በላይ ሰዎች በተለይም ንብረታቸው ከተቃጠለባቸው መካከል 150 ያህሉ ለእስር እንደተዳረጉም ለመረዳት ተችሏል። የትግራይ ወያኔ አገዛዝ የስልጣን ማዕከል ሆኖ የትግራይ ክልል ለማስፋፋት የሚደረገው መካለል ቀደም ሲል ከወሎ ከበጌምድር ከክፍለ ሀገር አካሉ ካጠናቀቀ ወዲህ ከሰሞኑ ደግሞ የአፋርን ህዝብ መኖሪያ ስፍራዎችን ለማጠቃለል አዲስ ድንበር ሲያበጅ መሰንበቱን ከአካባቢው ደረሰን ዜና አረጋግጧል። ከሰሞኑ የትግራይ ወያኔ አገዛዝ በጋዚያን ጦር እየታገዘ በይገባኛል ክልል ሲያበጅ መሰንበቱን የገለጹት የአካባቢው ተወላጆች ተቋማቸውን ለመግለጽ በተከለለው ስፍራ ሲደርሱ ከባድ መሳሪያ የተጠቁ የወያኔ ሰራዊት አባላት ማስፈራሪያ እንዳደረሱባቸው ተናግረዋል። የፌደራሉ ጦር በተሰጠው ትዕዛዝ መሰረት ወደ ትግራይ ሊጠቃለል ሊገባውን በወርቅና በፖታሽየም የሚታወቀውን የከለባን ክፍል ህወሓት ወራሽ መሆኑን ለነዋሪዎቹ በመግለጽ ህዝቡ ወደ መጣበት እንዲመለስ ትዕዛዝ ሰጥቷል። ለመሬትና የማዕድን ቦታዎችም ወደ ትግራይ ክፍል ለመከለል የትግራይ ወያኔ አገዛዝ የክፉ ቀን ዝግጅት እያደረገ መሆኑንም ብዙ መረጃዎች ይወጡ ነው። ከዚሁ ከአፋር መሬት ወስዶ ወደ ትግራይ ክፍል ማጠቃለል ጋር ተያይዞ በቅርቡ ከሐሰብ ወደ መቀሌ ለሚዘረጋ የባቡር ሐዲድ የጸጥታ ጥበቃ ዋስትና ጋር ተያይዞ ለመሆኑም አንዳንድ የውስጥ አዋቂዎች ገልጸዋል። ወያኔ በከተማ ለማስም በቅርቡ የተገነቡ መንደሮችን ያፈረሰ መሆኑን ከአዲስ አበባ የደረሰን ዘገባ ገለጸ። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ አንድን አልፎ አዳማ እንዲያገናኝ ይሰራል ተብሎ ለታቀደው መንገድ 60 መኖሪያ ቤቶችንና የንግድ ድርጅቶችን መፍረስ እንዳለባቸው ወያኔ ከሰሞኑ ተሳስቷል። ከአዲስ አበባ መስተዳድር በተፈቀደ የከተማ ፕላን የተገነቡ ቤቶችንና የንግድ ተቋሞች እንዲፈርሱ የተላለፈው ውሳኔ አስመልክቶ ህዝቡ ከፍተኛ ተቃውሞ እያሰማ መሆኑን የደረሰን ዜና አክሎ ገልጿል። የመንግስት ራቅድ ለምን ከመንደር ማፍረስ ጋር እንደተያያዘ አልገባንም ያሉ የሰፈሩ ነዋሪዎች አቤቱታቸውን ለማቅረብ የሚችሉበት መስሪያ ቤት ማጣታቸው ቅሬታቸውን እየገለጹ ነው። ነዋሪዎቹ እንደሚሉት ከሆነ በ1997 ዓ.ም ተመረበ በፊትም የዛሬ 6 ዓመት መሆኑ ነው ገደማ ተገንብቶ የመኖሪያና የንግድ ተቋሞች ጎን ለጎን ሆነው የከተማውን የልማት እቅድ ጠብቆ የተከናወነውን ስራ ዛሬ ባልተነደፈ ባልተጠና ፕላን አፍርሶ የሚለው አነጋጋሪ ሆኗል። ወያኔ ንብረቶችን በመሸጥ የሚበለጽግበት ሁኔታ በማመቻቸት ተቀዳሚ ዓላማው አድርጎ ያዘ በመሆኑ የአካባቢው መሬት ለውጭ ባለሀብቶች በሽያጭ ለማስተላለፍ የተወጠነ ሴራ ነው የሚለውን ክስ በሰፊው እየተሰነዘረ ነው። ህዝቡ ራሱ ላብና ድካም የገነባውን ቤትና የንግድ ተቋም ወያኔ ማፈራረሱ አገሪቷ በህግ አልበኛ አገዛዝ ስር እንዳለች ያረጋግጣል ያሉት ታዛቢዎች በድንገትና ተዘጋጅቶ ባልተጠናቀቀ የመንገድ ፕላን ሽፋን ወያኔ ማፍረስ ውሳኔ መስጠቱ ከ1000 ሰዎች በላይ የመኖሪያ ቤት እጦትና በስራ ፈትነት ደግሞ የ500 ሰዎች በላይ ለችግር እንደተጋለጡ አቤታቸውን የሚከታተለው ኮሚቴ አስታውቋል። በጎንደር ከተማ የታክሲ ሹፌሮች የሥራ ማቆም አድማ ላይ ተቃውሞ አሰምተዋል። አድማውን ምርታቸዋል በሚል ሰበብ የታሰሩ 6 ሰዎች እንዳሉ ከአካባቢው ደረሰን ዜና ገለጸ። ከአንድ ወር በፊት የጎንደር ከተማ የታክሲ ሹፌሮች አዲሱን የትራፊክ ሕግ ደንብ በመቃወም የሥራ ማቆም አድማ መምታታቸውን ተከትሎ አድማውን አስተባብረዋል በሚል ሰበብ ከየመንገዱ ከስራቸውና ከያካያቹ ታፍነው የተወሰዱ የታክሲ ሹፌሮች በስር ውስጥ እየተሰቃዩ መሆኑን ለሆነ ቤቱ ቅርብ የሆኑ ምንጮች ገልጸዋል። ባለፈው ሳምንት ፍርድ ቤት ቀርቦ የዋስትና መብታቸው ሳይከበር ወደ እስር ቤት የተመለሱት የታክሲ ሹፌሮች የስራ ማቆም ያደረጋችሁት ከተቃዋሚ ፓርቲዎች ጋር ባላችሁ ቅርበት ነው በሚል በፖሊስ ምርመራ ወቅት በኃይለ ማሳመን ጥረት ይደረግም እንዳልተሳካ ምንጮቹ ገልጸው እስካሁን ምንም አይነት መረጃም ሆነ ማስረጃ ምርማሮቹ በማጣታቸው በስራ ማቆም ማርማ ላይ የተሳተፉ የታክሲ ሹፌሮችን በታሰሩበት ላይ እንዲመሰክሩ በጥቅም ያባበሏቸው መሆኑን ምንጮች ገልጸዋል። በርማ ወቅት የታክሲ ባለምድሮች ንብረቶችም የታሪፍ ማስተካከያ አለመደረጉ መቃወም የታክሲ ሹፌሮችን ተቀላቅለው የነበሩ ሲሆን የጉንደር ከተማ አስተዳደር ባለስልጣናት ሹፌሮቹና ባለምድሮቶቹ ወኪል ልከው እንዲነጋገሩ በጊዜ ጠየቁ። ቢሆንም ሹፌሮቹ የክልሉ መንግስት ወኪሎችን በተደጋጋሚ የማሰር ልምድ ስላለው ወኪል አንልክም ብለው እንደነበር ተገልጿል። በመጨረሻም በደቡብ ሱዳን የጸጥታ አስከባሪዎችን ለመመደብ ይቅርታ በደቡብ ሱዳን የጸጥታ አስከባሪዎች ለመደብ የአፍሪካ ህብረት መስማማቱ ተገለጸ። በደቡብ ሱዳን መንግስትና በተፋላሚዎች መካከል የተደረሰበት የተኩስ ማቆም ስምምነት ጋር ተያይዞ የጸጥታ አስከባሪ ኃይል በልዩ ልዩ ከተሞች እንዲመደብ አራት አገሮች ቃል መግባታቸው ተገልጿል። ኢትዮጵያን ጨምሮ ኬንያ፣ ብሩንዲ፣ ሩዋንዳ በቂ ወታደሮችን ለማስተማራት ፈቃደኝነታቸውን ለተባበሩት መንግስታት የጸጥታ ምክር ቤት ጽሑፍ አቅርበዋል። ክፍያውንም የጸጥታው ምክር ቤት እንዲሸፍን ጠይቀዋል። በአፍሪካ ህብረት ስም የሚያስተማራውን ጦር ጠብጫሪዎችን የሚገላግል ተኩስም እንዳይከፍቱ ቁጥጥር የሚያደርግ ኃላፊነት ያለው ሲሆን የደቡብ ሱዳን መንግስት የጸጥታ አስከባሪዎችን አላንዳሽ ቅድመ ሁኔታ የተሰጣቸውን ኃላፊነት ያጸደቀ ሲሆን ተፋላሚዎች በኩላቸው በሰጡት መግለጫ ጸጥታ አስከባሪዎችም በአንድ አገር የውስጥ ጉዳይ ጣልቃ እንደመግባት እንደሚቆጠርና ወገንተኞች እንደሚሆን ማንጠራጠርም ብለዋል። የደቡብ ሱዳን እርስ በስግጭት ለጊዜው ጋብ ቢልም በልዩነቶቻቸው ዙሪያ ግን አንያቸውንም አላፈገፈጉም። ለግጭቱ መንስኤ ተብለው ከተሚጠቀሱት መካከል የፖለቲካ እስረኞች መፈታት ጉዳይ አሁንም እንጥልጥል ላይ ያለ ነው። ለስር ከተዳረጉት 11 ከፍተኛ ባለስልጣኖች መካከል አራት ብቻ ተፈተው ሰባቱን ግን መንግስት ለፍርድ ያቀረባቸው ሲሆን ተቃዋሚዎቹ ግን የተባሉ ባለስልጣኖች ከስር ተፈተው በድርድሩ ላይ ሳተፉን ጠይቃቸው ይታወሳል። በሌላ በኩል ደግሞ ግጭቱ ባስከተለው ቀውስ ምክንያት የሰብል ጥረት ባግዩት የሰፈነ ሲሆን ከየመንደሩ የተፈናቀለው ህዝብ ወደ ቀድሞ መኖሪያው ለመመለስ ፈቃደኛ ለመሆናቸውን የተባበሩት መንግስታት የእርዳታ አስተባባሪ ድርጅት ገልጿል። የደቡብ ሱዳን መንግስት በበኩሉ ታጣቂዎቹ መሳሪያቸውን እንዲያስረክቡ በተጨማሪም የያዟቸውን ቦታዎች እንዲለቁ ጠይቋል። በቅርቡ በሚያዝያ ወር በደቡብ ሱዳን ይመደባል ተብሎ የሚጠበቀው የአፍሪካ ህብረት ጦር ገለልተኛ ሆኖ ሰላም ያሰፍናል የሚለው ግምት በብዙዎች ዘንድ ጥርጣሬዎችን የፈጠረ ሲሆን የጥርጣሬ የጎላ ያመጣው ዩጋንዳ በደቡብ ሱዳን ደቡብ ክልል የመደበቻቸው ወራሪ ሰራዊት የተቃዋሚዎችን በመውጋት ከመንግስት ጎን በመቆም መሆኑንም እንደሆነ ተገልጿል። ዜናዎች በዚህ ይጣቀላሉ።
የካዲዎች መገለባበት አይናችንን ይገልጥልን ይሆን? በዲያስፖራ ውስጥ የወያኔን ፍልስፍና አኩይ ተግባር የከፋፍለ ግዛ አስተሳሰብ ተቀብለው የኢትዮጵያን ገድል ያዋረዱ ክህደትን በአደባባይ የሰበኩ ዛሬም በመካከላችን ይኖራሉ። ዲያስፖራው ከሃዲን ማስተናገድ ስለተላመደና መዝናኛም እንዲሆኑ ታድርጎ ስላቀፋቸው የአገር ክህደት እንዲፈጽሙ እያበረታታቸው ነው። ዲያስፖራው ለጸረ ዲሞክራሲ አስተሳሰብ ማንሸራሸሪያ መድረክ አድርጎ በያዘው የፋልቶ ክፍሎች የኢትዮጵያን ሕዝብ ገድል የሚያፈራርሱ አዝማቾችን ዲስኩር እየሰማ ስለሚዝናና ንጹሕ እንቅልፍ መተኛት ስለቻለ አስተሳሰቡን ወደ ወያኔ እያስጠጋ ይገኛል። በኢትዮጵያና በኢትዮጵያዊነት ላይ የወደቀው አበሳ እጅግ እየከበደ መጥቷል። በወያኔ ዘመን ራስን መካድ ቅድሚያ የሚሰጠው ጉዳይ ነው። ራስን መካድ አንድ የሰው ልጅ የሥጋ ፍላጎቶቹን ለማሟላት በርኩስ መንፈስ በተሞላ ሕሊና ስር መተዳደር ማለት ነው። ተስፋቸው፣ አመለካከታቸው፣ ምኞታቸው ክፉ ድርጊት ወደ መፈጸም ይወስዳቸዋል። በቧልተኝነት፣ በፌዘኝነት፣ በቀልደኛነት፣ በራስ ወዳድነት የተጀመረ የሕሊና ማሽቆልቆል ወደ ውሸት ያመራል። ክብርና ዝናን ክፉ ሥራዎችን በመሥራት የሚገኝ የሚመስላቸው ፍጥሮች አሉ። ክብርና ሞገስ፣ ትሕትናና ራስን ማወቅ ዋጋ የሌለው አድርገው በመቁጠር ራስን መካድ ምንም እንዳልሆነ ቆጥሮ የነዋይ ተገዥ መሆን ወያኔ የተከለው የምጸት ምጸት ሆኗል። የማንነትና የሥነ ልቦና ተጠቂዎች የክህደት ማኅፀን ውልዶች ናቸው። አንድ ከሃዲ መክዳት ከጀመረ መቆሚያ የለውም፣ ባሕሪው ክህደት ነውና። ወያኔ ሥልጣን ከያዘበት ጊዜ አንስቶ ኢትዮጵያ በከሃዲዎች ተሞልታለች። የወያኔን አካሄድና አስተሳሰብ እየተከተሉ ብዙ ከሃዲዎች ተለዋውጠዋል። በማንኛውም ኅብረተሰብ ውስጥ ወገንና አገርን የሚከዱ አሉ። የእኛን አገር ልዩ የሚያደርገው ግን ያገዛዙ ቁንጮቹም ጭምር ከሃዲዎች በመሆናቸው ጦሳቸው እጅግ አስከፊ መሆኑ ነው። የኢትዮጵያ አንድነት ሬዲዮ ቅንብሩን ማስተላለፍ ከጀመረበት ወቅት አንስቶ ስለ ክህደት፣ ስለ ሸፍጥ የተለያዩ ትችቶችን አሰምቷል። ክህደት የኅብረተሰቡ በሽታ እየሆነ መምጣቱን ገልጸናል። በአገራችን ክህደት ከግለሰብ እስከ ድርጅት፣ ከትንሽ ወደ ትልቅ፣ ከትልቅ ወደ ትንሽ፣ ከተማረው ወደ አልተማረው ሁሉንም ነዳድፎ መጨረሱን በመረጃ አንተርሰን አስረድተናል። በተለይም ከሃዲዎች ይሉኝታ ሳያግታቸው በአደባባይ እየወጡ ሬዲዮን ተናጋሪዎች፣ ድርጅት መሪዎች፣ ስብሰባ መሪዎች፣ ፓልቶክ አስተናጋዶች እየሆኑ መታየት ውሎ አድሮ ጉዳቱን ለመጠገን ወደማንችልበት ደረጃ እንደምንደርስ ገልጸናል። ይህን ጉዳይ አስመልክቶ በአካባቢያችንም በክህደት መንፈስ ዥዋዥዌ የሚጫወቱ እንዳሉና ተጫውተውም የተመለሱ እንዳሉ ሰፊ ግምገማ ሰጥተናል። ይህን አስተያየት የሰነዘርነው ኢትዮጵያዊነት ከሕሊናው ጋር የታረቀ ሰው ፍለጋ ላይ ስላለች ነው። በዛሬው የሬዲዮኑ መልእክታችን ክህደት የሚፈለፈልበት ምንጩ ባለመድረቁ ምክንያት ከሰሞኑ ዲያስፖራው ሙግት ስለገባበት ጉዳይ እናነሳለን። ወያኔ ሥልጣን ላይ እስካለ ድረስ ምንጩ አይደርቅም። ስብዕናን በጥቅም መለወጥን የተላመደ ኅብረተሰብ፣ ክህደትን ንብረት ያደረገ ትውልድ፣ ከሃዲን የሚሾምና የሚያመሰግን ትውልድ እስካለ ድረስ የክህደት ባህል ያሽመደመደው ኅብረተሰብ ይኖረናል። ይህ ጠንቅና ካንሰር ነዳድፎ ሕመምተኞች አድርጎናል። በሕመማችን ላይ ተረማምደው ለሥልጣንና ለጥቅም የሚሮጡትን ቢያንስ አይተን ዝም ከማለት የጎደፈውን ታሪካቸውን እንደምናወግዘው የመናገር ኃላፊነት አለብን። ወያኔው አባ መላ ወይም ብርሃኑ ዳምጤ ፈጥሮ አጎልምሶ ያስረጀውን ወያኔን ረግሞ ማንነቱንና ምንነቱን ላልተረዳው የዲያስፖራው መንጋ የራሱን ሁለተኛ ፐርሶናሊቲ ወይም ግልባጭ ሰውነቱን ባስተዋወቀ በስምንተኛ ወሩ እንደገና የአንጎል ጂምናስቲክ ሰርቶ ወያኔ ሁኛለሁ የሚል መልእክት ሲጋልበው ለነበረው ታዳሚው ሲያውጅ አንድ ጉዳይ ላይ ለራሱ ግልጽ ስላደረገ ነው። ከመጣው ጋር የሚያጨበጭበው የዲያስፖራው መንጋ ሁሉ አባቴ፣ ሁሉ አሳዳጌ እያለ ስየን፣ ዶክተር ብርሃኑን፣ አንዳርጋቸውን፣ ገብሩ አስራትን ወዘተ ሁሉም ተቀብሎ ያስተናገደ በመሆኑ ክህደትን ሀብት አድርጎ መኖር ይቻላል በሚለው ለጀሌዎቹ መርዶ ለኢትዮጵያዊው ግን የቀድሞውን የክህደት ሕሊናውን ይፋ አድርጓል። በቀደመው ክህደቱ ያዘነቡት አዲሱን የክህደት ሙሽራ ተቀብለው ያዘኑበት ይቅርታ በቀደመው ክህደቱ ያዘኑበት አዲሱን የክህደት ሙሽራ ተቀብለው የጠፋውን ለማላመድ የተቀየመውን ለማስታረቅ ወያኔም ቁጣውንና ቂም በቀሉን እንዲተውለት እየተማጸኑለት ነው። የወያኔው አባመላ በየሳምንቱ በሚያሰማው ዲስኩር ምክንያት ናላው የዞረበት የዲያስፖራው መንጋ ከፍተኛ ቀውስ ውስጥ ገብቶ ሰንብቷል። የፓልቶክ ታዳሚ ቀደም ሲል ወያኔን ረግሞና አዋርዶ ወደ ተቃዋሚው በመቀላቀሉ ተደስቶ የሰጠውን ሹመትና ማንነት መልሶ ለማንሳት ሲደነባበር ሰንብቷል። ለሰራውና ለፈጸመው በደልም እርግማኑን ሲያወርድም ተደምጧል። ዲያስፖራው ጻድቅ ነህ ብሎ የመረቀለትን የወሬ ሥልጣን ሰይጣን ነህ ብሎ አውግዞታል። ይኸው የፓልቶክ ጄኔራል ደግሞ በወያኔ ባርነት ሥር ማገልገልን መርጧል። አባመላ ላይመለስ ተሸኝቷል ባይባልም የዘመናችን የክህደት አውራ በርኩስ መንፈሱ እየተመራ የክህደት ካባ በማጥለቅ አዋጅ ብሏል። የዲያስፖራው መንጋ እንደ ልባቸው ባልተገራ አንደበታቸው እየጋለጉ ያሉትን ከሃዲዎች የሚያስተዳድራቸው ወያኔ ነው። የመጥፎ ባሕሪያቸውና አመላቸው፣ ድርጊታቸው፣ አኩይ ተግባሮቻቸው አይዟችሁ የሚላቸው ወያኔው ነው። እነዚህ ራስን መካድ፣ ራስን ማዋረድ፣ ራስን ወደ ተናቀና ወደ ዝቅ ወዳለ ስፍራ ያስቀመጡ፣ ለፍርሃት ራሳቸውን አስገዝተው ከአንድ አቋም ወደ ሌላው አቋም፣ ከሌላኛው ወደ አዲሱ የሚሽከረከሩ የዲያስፖራው ባሉማሎች ቁጥራቸው እፍኝ አይሞሉ። በአውሮፓ በፓልቶክ ስማቸው ሎሬንት፣ ኢዛና፣ ቤኒ፣ ከአሜሪካ አባመላ ሲሆኑ ሌላው ደግሞ ጀሌ ነው። ሌላው ሊዝናና ይታደማል። የኢትዮጵያ ሕዝብ የዲሞክራሲ፣ የነጻነት፣ የፍትሕ ትግል መሥዋዕትነት፣ የሕዝብ መፈናቀል፣ አፈና፣ ግድያ እንዳይደመጥ እነዚህ ሰዎች ተከፍሏቸው ይሠራሉ። ለወያኔ ታማኝነታቸውን ለማሳየት መሥራትና ማሳየት ያለባቸውን የጸረ ሕዝብ ተልእኮ ሳይዛነፍ እንዲቀጥል ደግሞ ከዲያስፖራው የወሬ ሱሰኛ ፍርፋሪ በመለመን የሚለፈልፉበትን መድረክ የሙጥኝ ብለው መተዳደሪያ አድርገውታል። ጥቂቶቹ ያቆላምጧቸዋል፣ ጥቂቶቹ ደግሞ የማሞካሻ ቃል ይለግሷቸዋል። የእነዚህ ከሃዲዎች እስትንፋስ ደግሞ ተንጠልጥሎ ያለችው ከንቱ ውዳሴያቸውን መዝናኛያቸው ያደረጉ ጀሌዎች የሚለገስላቸው ድጋፍ እስካለ ድረስ ብቻ ነው። እነዚህ ከሃዲዎች ቀደም ባሉት ጊዜያቶችም ሆነ ለወደፊት ጉዳት አላደረሱም፣ አያደርሱም ብሎ መናገር አይቻልም። በውሸት የተደበቀ ማንነታቸውን ደብቀው ለዲያስፖራው ኢንቨስተርና የወያኔ አባሎችና ደጋፊዎች ሕሊና ሊያስተናግድ የሚችል ፕሮፓጋንዳ ለማስተላለፍ ሁኔታው ተመቻችቶላቸዋል። አብዛኛው የዲያስፖራው መንጋ የት እንደሚደርስ ሳያውቅና ሳይረዳ በናባመላ መላምት ለመነዳት ፈቃደኝነቱን እያሳየ ነው። ከፓልቶክ ታዳሚዎች መካከል የዲያስፖራው ነጋዴና የወያኔ ካድሬዎች እርኩስ ሕሊና ውስጥ የሚብላላው ራስን የመካድ አመል በአባመላ በኢዛናና ሎሬንት እንዲረካ እየተደረገ ነው። ላለፉት 23 ዓመቶች የዲያስፖራው መንጋ የኢትዮጵያን ሕልውና ተፈታታኝ ባደረጉ ወሳኝ ብሔራዊ አንድነት ጥያቄ ዙሪያ የመረዳት ችሎታው ከጊዜ ወደ ጊዜ እያሽቆለቆለ እንዲሄድ በግንባር ቀደም የሚሠራው ወያኔው አባመላ ነው። አባመላ የቀደመውን ጊዜ የክህደት መንፈስ ለመላቀቅ ሲል፣ ከዲያስፖራው መንጋ ጋር የራሱን ባዶነት ለማቀራረብ ሲል ኢትዮጵያን ለመታደግ ሙከራ ሲያደርግ ወያኔን እላይ ሰቅሎ የሚያይበትን አመለካከቱን አውልቆ ጥሎ ወያኔ ይውደም ብሏል። ያልወለድኩት ልጅ አባባ አባባ ሲለኝ አፌን ዳባ ደባ አለኝ ይላሉ አበው። ግሩም አገላለጽ ነው። ላለፉት 8 ወሮች በወያኔ አባመላ አንደበትና እምነት የግንቦት 7 ጦረኛ አዝማች ሁሉ ሲወደሱ ነበር፣ ኢሳት ሲሞገስ ነበር። ጦር ሰብቆ ወያኔን ማንበርከክ አማራጭ የሌለው ነው ይለን ነበር። ወያኔያዊ አባመላ የዲያስፖራን እንቅስቃሴ ለመምራት እንዲችል የጄኔራልነት ማዕረግ ተችሮትም ነበር። ባለመደበት አንደበቱም ለኢትዮጵያዊነት ዘብልቁም ብሎ ነበር። ወደ መጨረሻው ግን የክህደት መንፈሱ አሸነፈው። የወያኔ ፍልፍሎች አባመላ፣ ሎሬንት፣ ኢዛናን ተፈላልገው በመገኛኘታቸው በፈንጠዝያ ሰንብተዋል። ሽርክነታቸውና ቅርበታቸው ከወያኔ ጋር በመሆኑ በለመዱትና በሳሉት ጎራዴ ኢትዮጵያዊነትን ለመዳፈር አዲስ ዘመቻ እያካሄዱ ነው። የኢትዮጵያዊነት መንፈስ ማጣት ያመጣብን መዘዝ፣ በደልን ተቀብለን እንድናስተናግድ እንድናላምድ የፍርሃት ካባ ያጠለቁ፣ ሕሊናቸው የተንኰሳኰሰባቸው፣ ስጋታቸው ከራሳቸው አልፎ ለአገራችን ሕልውናም ሆነ لهزبو سلاماوين رو يميد درقوني توبعين نتيتي قلتري عرقفان تلن ينرسو نركوس منفسن دي النورس زمچاو تتواطفان كسامونو بدأ اسبرا وستيه اللو مدن بابر يهنن بقلس ياسايال يوياني كترانيو تيويانين بادون نتن ناسقات وده دي اسبرا وبمامتات لم يغنيوت كفيا ما ورا رجا ياد الرقوتنو يوياني نصر هزب استساسب لدي اسبرا وجن دادرقو بماقرب بوياني راي يالون هزباي كتا كتاننا تقاومو باندن نتن بهبرت بغارا انداق ومن بكتاويمي زرنيا قزازن دي كتل دبا يفتسامونو يه دبا فتسامي عورا بسويدنم مدرك عقينتو تستناق دوال بزيه باكابا بيحشن بسويدنم عباملا انداند كفتنيا تقاومي درجت ويمسف سابي مريهونو اندي تاي بتدقاقامي مدرك اندت ستو يمن ناس تاوسو يكربقزي تزتانو اگري تو يدرسج بت يود كت درجة يهز بدلنا فلسات سكاين نامكرا قدن دايلن كهزبو قون بمقومي زي بقف يزيه قف عقزا زي بكان داندل قفن نامكرا وان تلامدن كبزا كوندمينيم كان نسدقمو 46 بيت لماغنيت ويانين دجن دنتنا يو ياني بوليتيكا دلالاوج النمراتشو يالونو كهاديو تشلونيتان اوكو اللي ناتشوم لتكم شتوالنا ኢትዮጵያዩ በከተጥሪ ስር ታቅፎ ለነጻነት ትግሉ ምላሽ ለመስጠት የሚጠበቅበትን ሐላፊነትና የዜግነት ግዴታ ለመወጣት በቅድሚያ የውያኔን አኩይ ተግባር በሻንጣቸው ያጓጓዘ ከስለላ እስከ አይን ያወጣሙ ግድረስ የሚዳፈሩትን ባንዳዎች ማንነት ማጋለጥ ይኖርብናል። በያገሩ በኮምፒውተር ጀርባ ሆኖ በነሱ ውስጥ ያደረውን አንሶና ተንኳሶ የጥቅምባሪያ ሆኖ መገኘትን ወደ ሌሎች እንዲሸጋገር የሚያደርጉትን የፓልቶክ የፕሮፓጋንዳ ክፍል ውስጥ ታዳሚ ያለመሆን ወያኔዎችንና ቅጥረኞችን ለይቶ ለማወቅ የሚረዳ በመሆኑ የባንዳዎችን ማደናቆሪያ የፓልቶክ ክፍሎች ላይ እቀባ ማድረግ ይጣበቅብናል። ትግል ተጀምሮ በድል ሳይጠናቀቅ የቀረበት ጊዜ የለምና ትግላችን ለነጻነት መሆኑን ተረድተን የህዝቡ ትግል በድል አድራጊነት እንዲጠናቀቅ ድረስ በመታገል ሀገራችንን ከወራሪው የትግል ነጻውጪ ወያኔ ማላቀቁ ይህ ትውልድ ሳንቀላፋ ማጠናቀቅ ያለበት የታሪክ ግዴታ ነው። ህዝብን ያፈነና ለባዳን የሀገር ሀብት እየሸጠና በአገርና በህዝብ ለዋላዊነት እየቀለደ ኢትዮጵያዊነትን ያዳከመ በአገርና በህዝብ ላይ የሚቀልደውን የትግሬ ወያኔ አገዛዝ ከተከሻችን ላይ በአፋጣኝ አሽቀንጥረን መጣል የኢትዮጵያዊነት ዋነኛው ተግባር ነው። እኛ ኢትዮጵያውያን ከባንዳዎች ጋር የመሞዳሞዱን ትተን ቁጡና ለወገን ለታሪክ ተቆርቋሪዎች መሆን ይኖርብናል። ባንዳዎች ለመዝናኛቸው የሚከፍቱትን የፓልቶ ክፍል ተወጥ አድርገን ለኢትዮጵያ ህዝብ የነጻነት ትግል አርማ ላነገቡ ወገንተኞች መሆን ይጣበቅብናል። አባመላ ሎሬንት ኢዛና የሚሰጣቸው ገንዘብ ሲያንስ ይንጠባጠባሉ። ክፍያው ሲጨምር አብረው ያብዳሉ። ያደቆነ ሰይጣን ካልገደላ ይመለስም ነውና በከደት የተካኑ በስነ ልቦና አባዶነት የተጠቁ በመሆናቸው የፓልቶክ ድላላና ቁማር ለዘረኛ አገዛዝ የሚጫወቱትን ጨዋታ ግዜው ሲደርስ አብሯቸው ይጣፋል። የኢትዮጵያ አንድነት ሬዲዮ የከደት ውልዶችን ቀፎና አባዶ የብሪት ዲስኩል ከራሱ የህሊና ዳኝነት ጋር እርቅ ያለውን ወገን እንዲረዳው የማጋለጥ ኃላፊነታችን እንወጣለን። የዳስፖራውን የቅሌታ አባቶችና ከነሱ ጋር የተበጣጠሩትን የወያኔ ጉዶች ማንነት እናጋልጣለን። እብድ ቢጨምት እስከ ኩለለሊት ነው ይባላል። ወያኔው አባመላ ከስምንት ወር ምንኩስና በኋላ አስተሳሰቡና ህልሙ ከሆነው ከጎጠኞችና መንደርተኞች ጋር ተቆራኝቷል። ከዚህ መሰል ወራዳ ባህሪና የዝቅተኝነት መንፈስ እግዚአብሔር ይጠብቀን። ሞት ለባንዳዎች፣ ድል ለኢትዮጵያ ህዝብ።
ዘመናዊ የታሪክ ዘመን መጀመሪያ የሚባለው በዘመነ መሳፍንት ማብቂያ ከዳግማዊ አጼ ቴዎድሮስ መነሳት ጀምሮ ነው። የኢትዮጵያ ዘመናዊ ታሪክ ዘመን ዘመናዊ አሰራሮችና ቴክኖሎጂዎች አጀማመርና የጥቁር ህዝቦች በተለይም የኢትዮጵያ ጸረቀኛ አገዛዝ ተጋድሎ ሲነሳ ከሚነሱ የሀገሪቱ መሪዎች አንዱ ደግሞ ዳግማዊ አጼ ምኒልክ ናቸው። ዳግማዊ አጼ ምኒልክ ቀደም ሲል ከነሐሴ አጋማሽ 1857 እስከ 1882 ንጉሰ ሸዋ ተብለው ከዚያም በንጉሰ ነገስትነት እስከ 1906 ቆይተዋል። የሀገሪቱ ማዕከላዊ መንግስት መቀመጫም ለመጨረሻ ጊዜ በአንድ ቦታ የጸናው ወይም አዲስ አበባ የሆነው ከዳግማዊ አጼ ምኒልክ ዘመን ጀምሮ ነው። ዳግማዊ አጼ ምኒልክ ወደ መጨረሻው ዘመናቸው ህመም ጸንቶባቸው በህክምና ሲረዱ ነበር የቆዩት። ይሁንና መጨረሻ ዙፋናቸውና ሀገራቸው ለወራሾቻቸው ተተው ካረፉ በዚያ አመት ባሳለፍነው ሳምንት 100 አመት ሞላቸው። ከ100 አመታት በፊት በ1906 ባሳለፍነው ሳምንት ነበር ያረፉት። የሚሊክ ኃይለ መለኮት የትውልድ ዘመን 1836 ነው። የትውልድ ስፍራቸው ደግሞ ከደብረ ብርሃን ደቡብ ምዕራብ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ አንጎለላ የተባለ ቦታ ነው። ከሸዋው ንጉስ ኃይለ መለኮት የተወለዱት ሚሊክ እናታቸው የንጉስ ሳህለ ስላሴ ማለትም የንጉስ ኃይለ መለኮት አባት ሚስት አገልጋይ የነበሩ እጅጋየው የተባሉ እንደሆኑ ይተረካል። በወላጆቻቸው መካከል በነበረው ውዝግብ የተነሳም ምኒልክ ሸዋ በሚል መነሻ ምኒልክ የሚል ስማቸው እንደወጣና እንደጸናላቸውም ይነገራል። ምኒልክ ገና የ12 ዓመት ልጅ ሳሉ የአጼ ቴዎድሮስ የኢትዮጵያ አንድነት ዘመቻ ወደ ሸዋ መጣ። አጼ ቴዎድሮስ ያንኮበሩን የሸዋን ቤተ መንግስት ሲቆጣጠሩ ነበር ታዳጊውን ምኒልክን ያገኛቸው። አባታቸው ንጉስ ኃይለ መለኮት በጦርነቱ መዳረሻ ሞተው ነበር። አጼ ቴዎድሮስም በሸዋ ቤተ መንግስት ላይ የምኒልክን አጎት ልጅ መርዳ አዝማች ኃይለ ሚካኤልን ሾመው ምኒልክን ይዟቸው ወደ መጡበት ተመለሱ። ምኒልክ እንቅልፍ ይዟቸው ሳለ በሰንሰለት አስሯቸው ነበር። ከእንቅልፍ ሲነቁ መታሰራቸውን አዩና አለቀሱ። አጼ ቴዎድሮስ ስለ ደህንነታቸው ይከታተሉ ስለነበር ሲጠይቁ ይኸው ነገር ተነገራቸው። ከዚያም በአስቸኳይ ሰንሰለቱ እንዲፈታላቸው አዘዙ። ከዚያም በኋላ አልታሰሩም። ምኒልክ ኃይለ መለኮት በአጼ ቴዎድሮስ ቤት በምርኮኝነት ሳይሆን እንደ ልጅ አደጉ። እድሜያቸው በደረሰም ጊዜ አጼ ቴዎድሮስ ልጃቸውን አለጣሽን በሚስትነት ዳሩላቸው። አጼ ቴዎድሮስ በኋለኛው ዘመናቸው ኃይላቸው እየተመናመነ ከመምጣቱን ባሻገር ባሰሯቸው አውሮፓውያን ምክንያት ከእንግሊዝ መንግስትም ተጋጭተው ነበር። ቤተ መንግስታቸውንም ወደ መቅደላ ቀየሩ። በዚያም ጦር ሰብቆ የመጣባቸውን የእንግሊዝን ኃይል ሊፋለሙ ይጠብቁ ነበር። በ1857 ሰኔ ወር አንዳንዶቹ 1858 መሆኑን ይገልጻሉ። አንድ ቀን በመቅደላ ዝናብ ይመጣና ጠባቂዎች በየጎጆአቸው ይጠለላሉ። ወዲያው የዱር አንበሳ መጥቶ ጠባቂዎቹን ያተራምሳቸዋል። ጠባቂዎቹም አንበሳውን ለማባረር ይወጣሉ፣ በፈረስ ይከተሉታልም። በዚህ አጋጣሚ ምኒልክ አጋጣሚውን ተጠቅመው ከመቅደላ አምባ በድብቅ አመለጡ። ሽሽታቸውንም በወሎ በኩል ወደ ሸዋ ቀጠሉ። ወሎ ሲደርሱ ግን በወሎ አገዢ ወይዘሮ ወርቂት ቁጥጥር ስር ዋሉ። ወይዘሮ ወርቂት ምኒልክን በአጼ ቴዎድሮስ ታስሮባቸው የነበረው ልጃቸውን በማስፈቻነት እጅ መንሻ አድርገው ሊሰጧቸው አሰሯቸው። ነገር ግን ልጃቸው ከዚያ ቀድሞ እንደተገደለ በመስማታቸው ምኒልክን ይዘው ለንጉሠ ነገሥት ቴዎድሮስ በመስጠት ፈንታ ወደ ሸዋ ጉዟቸውን እንዲቀጥሉ እገዛ ጭምር አድርገው ሸኟቸው። ምኒልክ ሸዋ ሲገቡ ሸዋን በወቅቱ የገዙ ከነበሩት አቶ በዛብህ ጋር ፍልሚያ ገጠማቸው። ነገር ግን አሸነፉና ነሐሴ 1857 በአንዳንዶቹ መረጃ 1858 መሆኑ ነው የአባታቸውን ግዛት በእጃቸው አስገቡ። ምኒልክ ከዚያም ምኒልክ ንጉሠ ሸዋ በሚል ራሳቸውን በዚሁ ወር አነገሱ። ይህ ጊዜ አጼ ቴዎድሮስ ገና በሕይወት የነበሩበት ነበር። ንጉሥ ምኒልክ ከዚያ በኋላ ግዛታቸውን የማስፋት ሥራ ነበር የቀጠሉት። የግዛት ማዕከላቸው ወይም ርዕሰ መዲናቸውም በተለያየ ጊዜ በተለያየ ቦታ የሆነበት ሁኔታም ነበር። የአባታቸውን ቤተ መንግሥት አንኮበርን ጨምሮ ደብረ ብርሃን አቅራቢያ ልቼ የተባለ ቦታ፣ የደቡብ ወሎዋ ወረይሉ፣ እንጦጦ፣ ለመጨረሻም አዲስ አበባ የመንግስታቸው መቀመጫ ነበሩ። ንጉስ ሚሊክ ንጉሰ ሸዋ ተብለው በአባታቸው ዙፋን ከተቀመጡ በኋላ አላረፉም። ግዛታቸውን ያስፋፉ አቅማቸውን ማፈርጠም ቀጠሉ። ከውጭ መንግስታትም ግንኙነት መፍጠር ጀመሩ። አቅማቸው መጠንከሩን ሲያረጋግጡም ሚኒሊክ ንጉሰ ነገስት በሚል ማተም አስቀርጸው ንጉሰ ነገስት ተብለው ነገሱ። ነገር ግን ንጉስ ሚኒሊክ በወቅቱ በነበሩት የበላዮቻቸው ባጼ ተክለ ጊዮርጊስም ሆነ በኋላም ባጼ ዮሐንስ አራተኛ ንጉስነታቸውንም እንኳን እውቅና ሰጥተው አላረጋገጡላቸውም ነበር። ንጉስ ሚኒሊክ ንጉሰ ነገስትነታቸውን ሲያወጁ በወቅቱ የሀገሪቱ ንጉሰ ነገስት ከነበሩት አጼ ዮሐንስ አራተኛ ጋር መጋጨታቸው አልቀረም ነበር። ጉዳዩ ወደ ደም መፋሰስ ከመምራቱ በፊት በሰላም ተፈታና ንጉሰ ነገስቱም የሚሊክ ንጉሰ ነገስት ቀረና ንጉስነታቸውን አጸደቁላቸው። ሚሊክም በንጉሰ ነገስቱ የጸደቀላቸውን ንጉስነት ተቀብለው ልጅ በሚገኝ ቤተ መንግስታቸው በይፋ እንዲታወቅ አደረጉ። ከንጉሰ ነገስት አጼ ዮሐንስ አራተኛ ዘውድ ተበርክቶላቸው ነበር። ሰላሙንም ለማጽናት የንጉስ ሚሊክ ልጅ ዘውዲቱን ለአጼ ዮሐንስ ልጅ ለራስ አርያ በማጋባት በጋብቻ ተሳሰሩ። ይሁንና ራስ አርያ ሞቱና ወይዘሮ ዘውዲቱ ወደ አባታቸው ተመለሱ። ንጉስ ሚኒሊክ ንጉሰ ሸዋ ይባሉ እንጂ ግዛታቸውን በመስራቅ እስከ ሐረር በደቡብ ምዕራብም እስከ ወለጋና ከፋ ማስፋት ችለው ነበር። የውጭ ግንኙነታቸውንም ከኢጣሊያና ሌሎች ሀገራት ጋር እያጠናከሩ ነበር። በተለይ ከኢጣሊያ ጋር የተጠበቀ ግንኙነት መመስረት ችለው ነበር። ለዚህ የተጠበቀ ግንኙነትም የኢጣሊያ መንግስት ቆንስል ኮንት ፔትሮ አንቶሎኒ ትልቅ ሚና ነበረው። የወቅቱ የኢጣሊያ መንግስት ኢትዮጵያን የመያዝ ረጅም እቅድ ስለነበረው ለማከላዊ መንግስትም ሆነ ለንጉስ ሚኒሊክ ወዳጅ ሆኖ በመቅረብ አንዳቸው በአንዳቸው ላይ ተነስተው እርስ በርሳቸው እንዲደካከሙ ይፈልግ ነበር። በዚህ ሁኔታ ካልሆነ በኃይል አጼ ዮሐንስን በቀላሉ ማንበርከክ እንደማይችሉ ያውቁት ነበር። ይህን ደግሞ ከጅምሩ ፈትነውታል። በቀጥታ ከንጉሰ ነገስቱ ባይጋጩም ከጀግናው ራስ አሉላ ጋር ዶጋሊ ላይም ተያይቷል። ጀግናው ራስ አሉላ ኢትዮጵያ ካፈራቻቸው የማይደፈሩ ድንቅ የጦር ጀግኖች የሚጠቀሱና የሚፈሩ ነበሩ። ይሁንና በምዕራብ ኢትዮጵያ የመተማው የደርቡሾች ጦርነት ተቀሰቀሰና ንጉሰ ነገስቱም ራስ አሉላም ወደዚያው ዘመቱ። የአጼ ዮሐንስ ጦር ድልም ቢቀዳጅም እርሳቸው ቆስለው ጉዳት ደርሶባቸው ነበርና ተሰው። ንጉስ ሚኒሊክ የንጉሰ ነገስቱን መሰዋት ሲሰሙ መጋቢት መጨረሻ 1881 ወሎ ቦሩ ሜዳ ላይ ተተኪው እርሳቸው እንደሆኑ ገልጸው ሀገር እንዲረጋጋ አወጁ። በ1882 ጥቅምት ዳግማዊ ሚኒሊክ ንጉሰ ነገስት ዘኢትዮጵያ ተብለው በእንጦጦ ነገሱ። ዳግማዊ ሚኒሊክ እቴጌ ጣይቱን ያገቡት ገና ንጉስ ሆነው ሳለ በ1875 ነበር። ዳግማዊ ሚኒሊክ በውጫሌው ለተነሳ ቀደም ሲል ወዳጃቸው ከነበረችው ኢጣሊያ ጋር ተቃረኑና ወደ ጦርነት አመሩ። ችግሩን በሰላም መፍታት ባለመቻሉ ሁለቱም ጦር ሰበቁ። የጀግናው ራስ አሉላና የንጉሰ ነገስት አጼ ዮሐንስን ወደ መተማ መሄድ አጋጣሚ ተጠቅማ ኤርትራን የተቆጣጠረችው ኢጣሊያ የጦር ዝግጅቷን ኤርትራ ላይ አደረገች። አጼ ሚኒሊክ ኢትዮጵያን ዳር እስከ ዳር ባነቃነቀው የክተት አዋጃቸው አድዋ የዘመተው የኢትዮጵያ ኃይል ዘመናዊ የጦር መሳሪያ የታጠቀውን የኢጣሊያን 20,000 ዘመናዊ ጦር በአጭር ጊዜ ድል አደረገና ዓለምን አስደነቀ። በቅኝ ገዢዎች ላይ መሰል ውድቀትና ሽንፈት ከዚያ በፊት ገጥሞ ስለማያውቅ በአፍሪካም አንድ ኃያል ተነሳ አስባለ። ይህ ደግሞ ለአጼ ሚኒሊክ ቀጣይ ዓለም አቀፍም ሆነ በአገራቸው ለነበራቸው ተሰሚነት ሚና ሳይጫወት አልቀረም። በስተኋላ እርሰ መዲናቸውን አዲስ አበባ ያደረጉት ዳግማዊ አጼ ሚኒሊክ ዘመናዊ ስልጣኔ ወደ ኢትዮጵያ እንዲገባ በማስጀመር ይጠቀሳሉ። ካድዋ በኋላ የተገኘው ዝና ለብዙ ነገሮች ምቹ ሁኔታዎችን ፈጥሮላቸዋል ማለት ይቻላል። የጅቡቲ አዲስ አበባ የባቡር መስመር መከፈት፣ የስልክ ቴክኖሎጂ መምጣት፣ የቧንቧ ውሃ አጠቃቀም፣ የዘመናዊ ትምህርት መጀመር፣ ዘመናዊ የፖስታ አገልግሎት፣ የኤሌክትሪክ መብራት መጀመር፣ የአውቶሞቢል መግባት፣ የዘመናዊ ሕክምና አገልግሎትና የፋርማሲ መከፈት፣ ዘመናዊ የባንክ አገልግሎት መጀመር፣ ጋዜጣና የህትመት ሥራ፣ ዘመናዊ የሆቴል አገልግሎት፣ የፎቶግራፍ ቴክኖሎጂ፣ የጽፈት መኪና፣ ሲኒማ፣ የሙዚቃ ትምህርት ቤትና የሙዚቃ ሸክላ፣ የመኪና መንገድ ግንባታ፣ የሚስትሮች ምክር ቤትን በማቋቋም ዘመናዊ የመንግስት አስተዳደር መጀመር ከዳግማዊ አጼ ምኒልክ ዘመን ጋር የሚነሱ ናቸው። ዛሬ ኢትዮጵያን ያጥለቀለቀው የባህር ዛፍ ተክልም በርሳቸው ዘመን ወደ ኢትዮጵያ እንደገባ ከታሪኩ እንረዳለን። ምንም እንኳን ኢትዮጵያ የራሷን ገንዘብ አትማ በመጠቀም የመጀመሪያ ባይሆኑም በዘመናዊት ኢትዮጵያ የራሷን ገንዘብ ማተምና መጠቀም የጀመረችው በዳግማዊ ምኒልክ ነበር። አጼ ምኒልክ ለንግስት ቪክቶሪያ የላኩት ነው ከሚባለው የተቀረጸ ድምጻቸው በጥቂቱ እንሆ። ዳግማዊ ምኒልክ ብዙ ጊዜ የሰላም መንገድን እንደሚመርጡ ይናገሩ እንደነበር በጆርጅ ኤፍ ኤች በርክሌይ ተጽፎ በዳኛው ወልደ ስላሴ በተተረጎመው ያድዋ ዘመቻና ያጼ ምኒልክ አነሳስ በተሰኘው መጽሐፍ ተጠቁሟል። በርክሌይ ምኒልክ በድርጅት አዋቂነታቸው፣ በዲፕሎማቲክ አሰራራቸው ብልህ ናቸው፣ ፍጹም ጥንቁቅ ብልጥ፣ እቅዳቸውን ለመፈጸም የታጠቁ፣ ዘለቄታቸውን አስቀድመው ያወቁ ናቸው ይላቸዋል። ዳግማዊ ምኒልክ የመጨረሻዎቹን 6 ዓመታት ጤናማ አልነበሩም። ኢትዮጵያዊው ዶክተር ሐኪም ወርቅነህን ጨምሮ በተለያዩ የሕክምና ባለሙያዎች ሕክምና ይደረገላቸው ነበር። ይሁንና ከረጅም ጊዜ ህመም በኋላ ከ100 ዓመት በፊት ባሳለፍነው ሳምንት አረፉ፣ 1906 በኢትዮጵያ አቆጣጠር። የዝግጅቴ ዋቢዎች ያድዋ ዘመቻና ያጼ ምኒልክ አነሳስ ጆርጅ ኤፍ ኤች በርክሌይ በዳኛው ወልደ ስላሴ የተተረጎመ፣ አጼ ምኒልክ በጳውሎስ ኞኞ፣ ዳግማዊ ምኒልክ አፈወርቅ ገብረ ኢየሱስ እና ሌሎችም።
አርማጮቻችን የዛሬ መጋቢት 7/2006 ወይም ማርች 16/2014 ፕሮግራማችን ያጠናቀቅን ነው። መልእክቶቻችንን እንግዲህ በዙና ተቃላለን ፕሮግራማችን ማለት ነው። በቀደም ሲል ሰማችሁትን ታሪካዊና ብርቅ የሆነ የተዘጋጀውን ደግሞ ለወደፊት እናሰማለን። ድል ለኢትዮጵያ ሕዝብ።
Sit down with me, sit down with me.